እንዴት ዋላችሁ? እንዴት አመሻችሁ? እግዚአብሔር አምላካችን የተመሰገነ ይሁን፣ ምስጋና ይድረሰው። ምሕረቱን፣ ቸርነቱን፣ ጸጋውን አብዝቶልን እንደገናም በፊቱ እንድንቀርብ ለረዳን ጌታ ምስጋና ይድረሰው። እንኳን ወደ ሻሎም ቴሌኮንፈረንስ በደህና መጣችሁ። ዛሬ ኤፕሪል 16 2026 እንደ አውሮፓውያን አቆጣጠር የሐሙሱ ማታ ፕሮግራማችን ነው። ዛሬ ሪኮርድ የሚሆነው ቁጥራችን 7160 ነው። ዛሬ በቃል የሚያገለግለን ፓስተር በየነ ነው። ሰንበት ትምህርት የሚያወያየን የሚያስጠናን ዶክተር ጌታሁን ነው። በመዝሙር እህታችን ዘመና የታደለ በጸሎት ወይዘሮ ጌጤ አባዬ ታገለግለናለች። በዚህ ሳምንት የምናጠናውን ጥቅስ መታሰቢያ አነባዋለሁኝ። የምንማረው ሰንበት ትምህርት ሶስተኛው ትምህርት ነው። ትዕቢት ወይስ ትህትና በሚል እና መታሰቢያ ጥቅስ ራሱን ከፍ የሚያደርግ ሁሉ ይዋረዳል እና ራሱንም የሚያዋርድ ከፍ ይላል። ራሱን ከፍ የሚያደርግ ሁሉ ይዋረዳል እና ራሱንም የሚያዋርድ ከፍ ይላል። እግዚአብሔር አምላክ ራሳችን ዝቅ አድርገን እሱ መገዛት እንድንችል እግዚአብሔር አምላክ ይርዳን። እንጸልይ። መሐሪ ታጋሽ ሩሩህ አባታችን አምላካችን፣ ክብር ምስጋና በላይ በሰማይ በምድር ላንተ ይሁን። ጸጋህን፣ ምረትን፣ ቸርነትን አብዝተህልን በምረት አይኖች አይተና ተመልክተን እንደገናም በፊት እንድንቀር ስለረዳን ተመስገን። ልጆቼ ልትለን ስላላፈርክብን እናመሰግንሃለን። እኛም አባባት ብለን እንድንጠራ የልጅነት መብትና ማድረግ ስለሰጠን ክብር ሁሉ ላንተ ይሁን። በምንወጣበት በምንገባበት ሁሉ አንተ ከኛ ጋር ስለነበር ጠላት ከዘረጋ ወጥመድና አሽከላ ሁሉ ስለታደከን ስለጠበከን ስላልተለየን ተመስገን። በስራችን ሁሉ ጌታ ሆይ አንተ ጉልበት ኃይል ጤና ስለሆንከን አንተ ከኛ ጋር ስለነበር እግዚአብሔር አባት ሆይ እናመሰግንሃለን። በራሳችን እውቀት በራሳችን ኃይል አንዳች ነገር የምናደርገው ነገር የለም። በአንተ ሁሉም በአንተ ስለሆነ እናመሰግንሃለን። ሳምንቱን በሰላም የጠበከን ጌታ ተመስገን። በእግሮች ስር ቁጭ ብለን ቃል እንድናጠና ጊዜ ለሰጠን ጌታ እናመሰግንሃለን። በዚህ ጊዜ የኔንም ኃጢአት የወገኖችንም ኃጢአት በደል በጌታ በኢየሱስ ስም አንተ ይቅርበን። ማስተዋል ጥበብን አብዛልን። አቤቱ መንፈሳዊ አይኖቻችን ክፈትልን። እኛ ዝቅ ብለን በእኛ ህይወት አንተ ከፍ ብለህ ትታይ ዘንድ ፈቃድ ይሁን። ከፍተኛውን ቦታ ለአንተ መስጠት እንድንችል አንተ ርዳን። በዚህ ጊዜ የታመሙ በቤትን በሆስፒታል ያሉ ፎሱ ይንካቸው። ያዘኑት ልቦች ሁሉ አንተ አጽናና። ወደ አገር ቤት የሄዱትንም አንተ በሰላም መልስ። ለሄዱ ያሰቡትንም በመንገዶቻቸው ሁሉ አንተ አብረሃቸው ሁን። ልጆቻችን ያንተ ጸጋ፣ ምሕረት፣ ቸርነት ይብዛላቸው። በደም ሸፍናቸው ጌታ ሆይ እስከ መጨረሻው ድረስ አንተ ያዛቸው። በስጋዊም በመንፈሳዊም እውቀት ተባረካቸው ዘንድ ፈቃድ ይሁን። አንተ ጋር እንዲጣበቁ በዚች ዓለም በጓደኛ እንዳይታለሉ ጌታ ሆይ አንተ ጠብቅልን። በዚህን ጊዜ ጸልዩልን ያሉትን የልባቸው መሻት ፍላጎት የነገሩት ሁሉ እንደ ፈቃድ ፈጽም። በዚህን ጊዜ ቃል ይዘው የሚመጣ ባሪያን በዝማሬ በጸሎት ሰንበትም በማወያየት የሚያገለግሉንንም እነሱንም ቤተሰቦቻቸውን አገልግሎታቸውን ሁሉ አንተ ባርክ። ጉባኤውን ሁሉ አንተ ባርክ። አቤቱ ጌታ ሆይ በዓለም ዙሪያ ሁሉ ያለውን ሰላም ማጣት ታያለ። የሰላም አምላክ አንተ ሰላምን ስጥ። ለመሪዎች የቀናውን ልብ እንዲያስቡ ትረዳቸው ዘንድ እንለምንሃለን። አንተ አብረን ሁን፣ አትለየን። የሁሉንም ልመና ጩኸት ስማ፣ በመካከላችን ተመላለስ። በጌታ በኢየሱስ ስም አሜን አሜን። በዚህ ቀጥሎ የዝማሬ ጊዜ ይኖረናል። ፈቃደኛ በዝማሬ የሚያገለግለን
ለምለም ነኝ፣ ልዘምር እችላለሁ?
እሺ ስትል ለምለም፣ ጌታ ይባርክ፣ ልዘምር ይለን።
ከድሮ መዝሙር 117 ወደሚመራኝ የሚለውን ነው የምዘምረው። ወደሚመራኝ እሄዳለሁ፣ ልታመነው ተምሬያለሁ። ለእኔ መሆኑን አስባለሁ፣ በቀራንዮ ሞተልኝ። የትም ቀንም ይመራኛል፣ ጌታ ኢየሱስ ይመራኛል። የታመነ ወዳጅ ነው፣ አስታውሳለሁ መስቀሉን። በትዕዛዙ ደስ ይለኛል፣ በርኅራኄው ይመራኛል። ፈቃዱ ለእኔ ጣፋጭ ነው፣ በጌታ ኢየሱስ ደም ነጻው የትንቀንም ይመራኛል ጌታ ኢየሱስ ይመራኛል የታመነ ወዳጅ ነው አስታውሳለሁ መስቀሉን ያለ ፍርሃት እሄዳለሁ ከእሱ ጋራ ደስ እያለኝ በሃይማኖት አየዋለሁ የቀራንዮ ወዳጄን የትም ቀንም ይመራኛል ጌታ ኢየሱስ ይመራኛል የታመነ ወዳጄ ነው አስታውሳለሁ መስቀሉን አሜን ተባረኩ
አሜን አሜን። እግዚአብሔር ባክሽ ስለለምለም ጸጋውን ያብዛልሽ። ወደሚመጣን ጌታ አብረን መሄድ ከሱ ጋር እንድንሄድ ጌታ አምላክ ይባል። እሺ ታድላ ጌታ ባክሽ ዘመሪነ
ስታ ዲስትራክተር አኩሽ
ማለት ችግር እንደባለ
ያንከን ተመሰግን ታውቁት ነገር ነው ከስ ባክሽ ከፍ 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 በል ኢየሱስ ከፍ በል ከፍ 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 በል ጌታችን ከፍ በል ከፍ 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 በል ኢየሱስ ከፍ በል ከፍ 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 በል ጌታችን ከፍ በል ብንወጣና ብንወርድም አናገኝም ለኛ እንዳንቺ ያለ አመል ያለው የህይወት ጓደኛ ስለዚህም እንቀርባለን በፊት እንደገና አሁንም አሁንም ይድረስ ምስጋና ከፍ 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 በል ኢየሱስ ከፍ በል ከፍ 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 በል ጌታችን ከፍ በል በገናችንም ይነሳ ቅኔውም ይዳዳ ከበሮ ይመታ ይሁን ላንተ ክብር በእንቢልታ በእልልታ ክብር ኢየሱስ ጌታ እዚህን የምትታደግ የእኛ አለኝታ ከፍ 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 በል ኢየሱስ ከፍ በል ከፍ 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 በል ጌታችን ከፍ በል አሩሩንም ተወጣን ምድረ በዳውን አለፍ ጠላታችንን ድል ነሳን በአንተ ተደገፍ አንደበታችን ለአንተ ምስጋናን ያወጣል ተመስገን ከፍ በል ጌታችን ይልሃል ከፍ 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 በል ኢየሱስ ከፍ በል ከፍ 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 በል ጌታችን ከፍ በል ከፍ 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 በል ኢየሱስ ከፍ በል ከፍ 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 በል ጌታችን ከፍ በል ይስጥልኝ
አሜን አሜን እግዚአብሔር ባክሽ ታትላ ጸጋውን ያብዛልሽ። አምላካችን ምስጋና የሚገባው ከፍ የሚል አምላክ አባ ስላለን ክብር ሁሉ ለእርሱ ይሁን። ጌታ ባክሽ። እሺ፣ ሌላ
እኔ ዘምራለሁ።
እሺ፣ ጌታ ባክሽ ዘምርኛ።
እሺ፣ መዝሙር 138 ሰላም ፈልግሃል የሚለውን ለጌታ ክብር ዘምራለሁ። ሰላም ፈልግሃል እምነትን ለማከል በናፍቆት በትጋት ጸልሃል። የነባረክና ማረፊያ ትትሃል ሁሉንም በመሰዊ ሁለመና ከመሰዊያው ተድሏል። መንፈስ ልብህን ገዝቶታል። ልትባረክናም ልታርፍ የምትችል ስጋ ነፍስህንም ስጠት ነው። ከጌታ ጋር መሄድን ትወዳለህን? ለማግኘት ሰላም ረፍትሃል። ፈቃዱንም አድርግ ለማምለጥ በሽታን ሁሉንም ከመሰው ያውጣን። ሁለመናህን ከመሰው ያው ተጥሏል። መንፈስ ልብህን ገዝቶታል። ልትባረክና ልታርፍ የምትችል ስጋ ነፍስህንም ስትሰጥ ነው። የጌታን ስጦታ ከቶ አናውቀውም። የለመነውን በረከት ነፍስና ስጋችን እስኪገዛን ድረስ ሁሉንም በርሱ እስክንጥል ሁለመና ከመሰዊያው ተጥሏል። መንፈስ ልብህን ገዝቶታል። ልትባረክና ልታርፍ የምትችል ስጋ ነፍስህንም ስትሰጥ ነው። ከላይ የሚመጣ ፍቅሩን ማን ያውቀዋል? ልባችን እንዴት ይደሰታል? በእግሩ ስር ሁነን ደስታን ስንካፈል ሁሉንም በመሰዊያው ስንጥል ሁለመና ከመሰዊያው ተጥሏል። መንፈስ ልብህን ገዝቶታል። ልትባረኪና ልታርፍ የምትችይ ስጋ ነፍስሽንም ስትሰጪ ነው። አሜን።
ቤባሽ ለምለም ጸጋውን ያብዛልሽ። በርቱ። ቅዱስናችን ማስረከብ እንድንችል ጌታ አምላክ ይርዳል። እሺ፣ ስንት ደቂቃ? እሺ ዘምሪልን ጌታ ይባርክሽ። አንዲት ደቂቃ ብቻ ነው ያለሽ።
እሺ 271 እንደሆን እንደ እርሻ በአበቦች ያጌጠ ፀሐይ የባረከው ዝናብ ያስደሰተው መልኩም መበጎ ቃል ነው መሰረቱም ፍቅር አለው መልካም ማዛ የአምላካዊ ክብር ወበባ በፀሐይ አምረሽ ወበባ እናንቺ ብሆን ፊት ማጥቆር የለባት የስጋት ምልክት አይታዩም አዝነው አይታዩም ደክመው እለት እለት በእምነት የሚተጉ ልጆች ውብ ሽታ አላቸው በዚህ ክፉ ዓለም ውብ አበባ በጸጋው አምረሽ ውብ አበባ እንዳንቺ ብሆን።
ሌላውን ሌላ ጊዜ ዘምራለሁ።
አሜን አሜን። እግዚአብሔር እባክሽ ስጋንቺ አምላክ ጸጋውን ያብዛልሽ። ውብ አበባ እንደዛ እንደ አበባ ማንጸባረቅ እንድንችል ጌታ አምላክ ይርዳን። በዝማሪ ያገለግላችሁት ሁሉ እግዚአብሔር አምላክ ይባርካችሁ ጸጋውን ያብዛላችሁ። ላለው በድጋሜ አሁን ደግሞ ሰንበት ትምህርት የምንወያይበት የምናጠናበት ጊዜ ነው። ዶክተር ጌታውን እንኳን ደህና መጣ። ጊዜ ሁሉ አንተ ሰጣለሁ። ጌታ ይባርክ።
እግዚአብሔር ይስጥልን። የጌታ ልጆች እንደምን አላችሁ ማለት ፈልጋለሁ። ጌታ የተመሰገነ ይሁን። በህይወት እስካሁን ስለጠበቀን ክብር ለሱ ይሁን። ጌታ ስለሚወደን ቃሉን በመዝሙር በጸሎት ደገና በመጽሐፍ ቅዱስ እሱን በማንበብ በእውነት ልባችን ያሞቃል፣ ወደ እሱ ያቀርበናል። ክብር ሁሉ ለሱ ይሁን። የዚህ ሳምንት ጥናት እንግዲህ የሰንበት ትምህርት በኩራትና ራስን ዝቅ በማድረግ መካከል ያለው ሁለቱ ልዩነት የሚያሳይ ነው። መሪ ጥቅሱን አንብበን በጸሎት እንጀምራለን። ፈቃደኛ የሆነ ሉቃስ ጥቅሱ 11 ብቻ ነው፣ ግን ሉቃስ 14 ከ7 እስከ 11 ያለውን እናንብብና ሀሳቡ ይሄ ለምን ቁጥር 11 እንደተሰጠን እንድናስተውል ብዬ ነው። ፈቃደኛ የሆነ የሚያነብልን ከዛ አጭር ጸሎት እናደርግና ወደ
ያነባለ።
እሺ ሉቃስ 14 ከሰባት እስከ 11 ጌታ ይባርክሽ።
14 ከሰባት እስከ 11 ምሳሌን ተናገረ። ለተጸሩቱ የመቀመጫው ላይ እንደመረጡ ባየ ጊዜ አላቸው፣ ከማንም ወደ ሰርግ በተጠራህ ጊዜ በላይ መቀመጫ አትቀመጥ። ምናልባት አንድ ሰው ጸርቶ እንደሆነ ከአንተ የሚበልጥ በክብሩ አንተንም እርሱ የጸራ ይመጣል ይልሃሉ። ስፍራውን ለዚህ ተውለት። የዚያን ጊዜ ታፈር ትጀምራለህ፣ ዝቅ ያለውን ስፍራ ትወስዳለህ። ነገር ግን በተጸራ ጊዜ ሂድና ከመጨረሻው ስፍራ ተቀመጥ። ያ የጸራ መጥቶ ይልህ ዘንድ ወዳጄ ሆይ ወደ ላይ ከፍ በል፣ የዚያን ጊዜ ክብር ይሆንልሃል ከአንተ ጋራ በተቀመጡት ፊት። እስከ አስር ነው።
አስራንድን ጨምሪ ዋናው አስራንድ ነው
ኦኬ ራስን ከፍ ያደረገ ሁሉ ይዋረዳልና ራስንም ያዋረደ ከፍ ይላል
እግዚአብሔር ስለን ጌታ ይባርክሽ እንጸልይ
አሜን
እግዚአብሔር አባታችን አምላካችን ሆይ ቃልህ በረከት አለው ቃልህ ህይወት አለው ይሄን እንግዲህ በረከትና ህይወትን ፈልገን ወደ አንተ መተናል ጌታ አምላክ ሆይ ቃል ቅዱስ ነው በቃል ቀድሰን በዚህ በእውነት ቃል ልናጠና በመጣ ነው ሁሉ በረከትን ተሸክመን እንድንመለስ አንተ ጸጋህን አብዛልን ና እንግዲህ አንተ አስተምረን ጌታ አምላክ ሆይ በመድኃኒታችን በኢየሱስ ክርስቶስ ስም አሜን እንግዲህ ባለፈው በሰንበት ትምህርቶች ሁሉ ስንነጋገር ነበር እንግዲህ ወደ ሐሙሱ ተለቅ ብለን ከመግባታችን በፊት ያሙሱ እርሱን ተመልከቱት ይላል ሉቃስ ሂም እርሱን ተመልከቱት ይላል ከዛ እንግዲህ ያጠናን ያለነው በራስን ከፍ ከፍ በማድረግና ራስን ዝቅ ዝቅ በማድረግ መካከል ያለውን ራስን ዝቅ ማድረግን እንድንመርጥ የሚል ነው እና እንግዲህ በትቢት በብረተኝነት በኩራትና በትሁትና ራስን ዝቅ በማድረግ በይዋህነት መመላለስ መካከል ያለውን ልዩነት ያያየን ነው እስቲ እንደው ባጭሩ እንግዲህ ብዙ አጥንተናል ኩራት ማለት ምን ማለት ነው ራስን ደግሞ ዝቅ ማድረግ ማለት ምን ማለት ነው እስቲ በዚህ እንነጋገርና ከተመልሰን ወደ ሉቃስ 22 27 ላይ ያለውን ርዕስና ያለን ኩራት ትቢት እብረችነት እብሪተኝነት አንድ አይነት ይመስላሉና ምንድን ነው እንግዲህ እስቲ ያው ጌታ ይባርክሽ ቀጥይ
እኔ ኩራት ትርጉም የምሰጠው ከኔ በላይ ማን አለ እኔ ከሁሉ የተሻልኩ ነኝ ሁሉን አውቃለሁ የሚል ትቢተኛ ነው
እሺ እግዚአብሔር ይስጥልን ከኔ በላይ ማን አለ የሚል ነው እሺ ሌላ ሰው ከትህትናም ጋር አወዳድሩት እንግዲህ
አዎ
አቤት
እሺ እግዚአብሔር ይስጥልኝ አንድ እንደው በጣም ታወቀኛ ወይም ደግሞ ብዙ ጊዜ ያ ያልታወቀ ታሪክ ይሆናል ይሄ ከዚህ ቀደም አንድ ሁለት ጊዜ አልጠቅሼዋለሁ እንግዲህ ምናልባት ሰው ስለች እንደሆነ አላውቅም ይሄ አፄ ምኒልክ ያደረጉት ነገር ነው ትህትናን ዝቅ ማለትን በሚመለከት ፍርድ አደባባይ ተቀምጠዋል ብዙ ሊቃውንት የፍርድ ፍርድ ሰጪዎች ዳኞች ጠበቃዎችና ሌሎችም ሁሉ በፍርድ አደባባዩ ብዙ አሉ እዚያ ፍርድ በአደባባይ ላይ ሰው ገደልክ ተብሎ ተከሶ የቀረበ ሰው አለ ያ ሰው ተፈረደበት የሞት ፍርድ ተፈረደበት ይህን ጊዜ ዞር ብሎ ወደ አፄ ምኒልክ በዙፋናቸው ከፍ ባለ ቦታ ተቀምጠው በነበሩበት ወደ እሳቸው እያመለከተ ጮሆ ይቅር ይበለኝ ይቅርታ ይደረግልኝ ምህረት ምህረት ይደረግልኝ ብሎ ለመነ ይህን ጊዜ ማንም ሳያስበው ንጉሱ ከዙፋናቸው ወርደው ይሄ ወንጀለኛ ቆመበት ቦታ መጥተው እሱ ጎን ቆመው ዳኞቹንና ፍርድ ሰጪውን እየተመለከቱ አ ይቀርብያለሁ ብለው በድምፃቸውን ከፍ አድርገው ተናገሩ። ይህን ጊዜ ሰውየው በደስታ ከፍ ባለ ድምፅ እሳቸውን አመስግኖ እሳቸውም ተመልሰው ወደ ላይ ወደ ዙፋናቸው ሄደው ተቀመጡ። እንዲህ ያለ ነገር ተደረገ። ለምንድን ነው ይሄ የተደረገው ቢባል፣ ያ ሰውዬ አንድ ነገር ተናግሯል። ዛሬ የሰማሁት ነገር አለ አለ። እንጦጦ ቤተክርስቲያን ተሰርታ እጅግ አድርጎ ውብ በሆነ ሁናቴ ተሰርታ ልታልቅ ደርሳለች ሲባል ደርሻለሁና ሰምቻለሁና በዚህ ምክንያት ያችን ቤተ ክርስቲያን ማየት እስክችል ድረስ ተሰርታ አልቃ ውበቷን እስካይ ድረስ ሕይወቴ ይትረፍልኝ፣ አድኖኝ፣ ከዚያ በኋላ የፈለጋችሁትን አድርጉ አለ። በዚህ ጊዜ ነው ንጉሱ ወርደው እሱ ጎን ቆመው ምራለሁ ብለው የተናገሩት። እና እንዲህ ያለ ነገር ተደረገ ተብሎ ሲደነቅ ይኖራል እስከ ዛሬ ድረስ። የእሳቸው ትህትና ንጉስ ከዙፋኑ ወርዶ ወንጀለኛ ጎን ቆሞ ምራለሁ ብሎ ሲናገር ብዙ ጊዜ አይሰማም። እንዲያው ይህን ለማለት ነው። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልን። በጣም የሚያስተምር ነው። እንደ ዶክተር አሉላ ጥያቄ አለኝ። ንጉሱ ምኒልክ እምዬ ምኒልክ ይባላል። ለምንድን ነው እምዬ ያሏቸው? እንደዚህ ከትህትና የተነሳ ነው ወይስ እንዴት ነው? አንተ ያው ብዙ ታሪክን ስለምታውቅ
እኔ እምዬ የተባሉበትን ምክንያት አላውቅም። እንግዲህ ምናልባት እንደው ልንገምት እንችላለን። ለማንም ቢሆን ለትንሹም ለትልቁም የሚጠነቀቁ የሚያስቡ ሰው ስለሆኑ እንደ እናት አይነት ታስበው ይሆናል ብዬ እገምታለሁ።
እግዚአብሔር ይስጥልን። እሺ ወገኖቼ፣ ወይ እንግዲህ ይህንን በእውነት ሀሳብ ከመድኃኒታችን ከኢየሱስ ክርስቶስ ጋር እናምጣው እና ከዛ ደግሞ ወደ ራሳችን ሕይወት እናመጣለን ማለት ነው። እና በዚህ ትምህርት ላይ የተሰጠው ጥቅስ ሉቃስ ምዕራፍ 22 ቁጥር 27 ነው። እና እስቲ የሚያነብልን ሰው ፈቃደኛ ይሆንና ከዚህ ጥቅስ ጌታ የሚናገረው ምንድን ነው ለእኔና ለእናንተ? ሉቃስ 22 27
አነባለሁ።
እሺ፣ ጌታ ይባርክሽ።
አሜን። 22:27 ማናቸውም ይበልጥ ተቀብጦ የሚበላ በላው አይለውም ምንም። እኔ ግን በመካከላችሁ እንደሌሎች ነኝ። ነገር ግን እናንተ ናችሁ ከኔ ጋራ በመከራዬ የታገዛችሁ። እስከ ቁጥር ስንት ነው?
22ን 27 ላይ ያለውን ነው ምናየው። እንግዲህ ይሄ የትኛው አሮጌውን ትርጉም ነው ያችሁ? አሮጌ ትርጉም ይመስለኛል። የአዲሱ ትርጉም ያለ እሺ።
በማዕድ የተቀመጠ ወይስ የሚያገለግል ማናቸው ታላቅ ነው? የተቀመጠው አይደለምን? እኔ ግን በመካከላችሁ እንደሚያገለግለኝ ነኝ።
እግዚአብሔር ይባርክ። መድኃኒታችን ኢየሱስ ክርስቶስ ይሄን የተናገረው ለምንድን ነው በምንልበት ጊዜ ከፍ ስንል ደቀ መዛሙርቱ እኔ ይበልጥ እያሉ ይከራከሩ ነበር። እንግዲህ በተለይም አብዛኛው ሐሳባቸው ምን ነበር? መድኃኒታችን ኢየሱስ ክርስቶስ የዚህ ምድር ንጉስ እንደሆነ አርጎ ነበር። በተለይም በይሁዳ ልብ የነበረው እሱ ነው። አሳልፎም ሊሰጥ የፈለገበት መድኃኒታችን ኢየሱስ ክርስቶስ ብዙ ጊዜ ሊይዙ ሲሉ ሲያመልጣቸው መላእክቶች ሲንከባከቡ ታይቷልና፣ አሁን ተናዶ ኢየሱስ ክርስቶስ ስልጣኑን ይዛል የሚል አይነት አስተሳሰብ ነው። እና ሁሉም እሱ ብቻ ሳይሆን ሌሎችም ደቀ መዛሙርት በቃ የዚህ ምድርን ጌታ ንጉስ ሲሆን እኛ ደግሞ አብረን ስልጣን እንይዛለን። ስልጣን ስንይዝ ግን ለክርስቶስ ቀኝ የሚቀመጠው ግራ የሚቀመጠው ከማን ነው የሚሻለው እያሉ በልባቸው እና እንደውም በሐሳብም ይከራከሩ ነበረ። እና እንግዲህ በዚህ ጊዜ ነው መድኃኒታችን ኢየሱስ ክርስቶስ እነሱን የተናገረው። ቁጥር 24 ላይ ነው ይሄን የምናገኘው። ደግሞ ማናቸውም ታላቅ ሆኖ እንዲቆጠር በመካከላቸው ክርክር ሆነ። እኔ ታላቅ ነኝ፣ ከእኛ እንግዲህ ማን ነው ታላቅ ነው እያሉ ክርክር ሆነ ይላል። ከዛ መድኃኒታችን ኢየሱስ ክርስቶስ ልብን የሚያነብ ጌታ ክርክራቸውንም ደግሞ እንዲያስተካክሉ እንዲህ አላቸው። ቁጥር 25 እንዲህም አላቸው፣ የአሕዛብ ነገሥታት ይገዟቸዋል፣ በላያቸውም የሚሰለጥኑ ቸርነትን አድራጊዎች ይባላሉ። እናንተ ግን እንዲህ አትሁኑ። ነገር ግን ከእናንተ ታላቅ የሆነ በመካከላችሁ እንደ ታናሽ የሚገዛም ደግሞ እንደሚያገለግል ይሁን ብሎ መከራቸው። ተመልከቱ እንግዲህ ራሳችሁን ዝቅ አድርጉ ብሎ ነው የተናገረው። በዚህ ጊዜ ቁጥር 27 አሁን የተነበበልን በማዕድ የተቀመጠ ወይስ የሚያገለግል ማናቸው ታላቅ ነው? እንግዲህ በተለይ ሀገራችን የደረሳችሁበት ምግብ በተለይ እራት በሚበላበት ጊዜ እንዳሁኑ ኤሌክትሪክ መብራት አልነበረም። ሻማ ወይ ኩራዝ ወይም ደግሞ ፋኖስ ይዞ አገልጋዮች ይቆሙና ያገለግላሉ አገልጋዮች። እና በተለይ አባወራው እንግዲህ ሲቀመጥ ሁሉ የተቻለው ምግብ ለሱ ይሆናል፣ ያከብሩታል፣ እና ሌሎቹ ያገለግላሉ። እንግዲህ ተመልከቱ፣ አባወራው ተነስቶ አገልጋዩን ና ተቀመጥ ብሎ እግሩን አጥቦ ምግቡ ሰጥቶ ያገለግለዋልን? ይሄን ሰምታችኋል እያለ እየጠየቀ ነው። ይሄን አልሰማችሁም አላያችሁም? እኔ ግን አምላካችሁስ እንደውም ጌታ ጌታ ትሉኛላችኋለን። አምላክ ነው እሱ። ግን እኔ እንደዚህ ጌታ ስትሉኝ ራሴን ዝቅ አድርጌ እግራችሁን ካጠብኩኝ፣ ራሴን ዝቅ አድርጌ ካገለገልኳችሁ ይህ ትምህርት ለእናንተ ይሁን፣ ይህንን አድርጉ የሚል እንግዲህ ትልቅ ትምህርት ነው ለእያንዳንዳችንም ይሄ ያለው። ምክንያቱም ጌታችን እንግዲህ በሚናገርበት ጊዜ ነገር ግን ጌታ በግልጽ ሲናገራቸው እንደ አሕዛባውያን አትሁኑ። አሕዛባውያን በቃ በአገልጋዮቻቸው ወይም ደግሞ በሌሎቹ ላይ ይሰለጥናሉ። እናንተ ግን ራሳችሁን ዝቅ አድርጉ፣ ከእኔ የምትማሩት ይህንን ነው ይላቸዋል። መድኃኒታችን ኢየሱስ ክርስቶስ እንግዲህ የዋህ ከሆነ ራሱን ዝቅ ካረገ፣ አሁንም መግቢያ ጥቅሱን እንዳነበብን ራሱን በጌታ ፊት ዝቅ ዝቅ የሚያደርግ በጌታ ፊት ደግሞ ከፍ ከፍ ይላል። ወደ ዶክተር አሉላ ወደ ተናገሩን ወደ ንጉሱ እንሂድ። ራስን ዝቅ ለማድረግ ከፍታ ቦታ መገኘት አለብን። ከዛ ዝቅተኛ ቦታ ከሆነን ምንም ወደ ሌላ ዝቅተኛ ቦታ መውረድ አንችልም። ስለዚህ የእግዚአብሔር ልጆች ስንሆን ወገኖቼ ወይ በትምርትም ቢሆን የላቀን በስራም ቢሆን የምንመሰገን ሰውን የምናይ ሳይሆን እግዚአብሔርን አይተን የምናገለግልና በሚሆነው ሁሉ በምናደርገው ሁሉ የተዋጣለት ከፍ ያለ ቦታ ሊያደርሰን የሚችለውን ጸባይ እግዚአብሔርን ታምነን በምናደርገው ሁሉ ነገር ግን በምንሰራው ስራ ሁሉ ልክ እንደ አህዛባውያን አክብሩኝ አክብሩኝ እኔን እንደዚህ አርጉ ማለት ሳይሆን ልክ ንጉሱ ምህረት በሚጠየቅበት ጊዜ ከዛው ቦታ ተቀምጦ ምር ያለው ማለትም ይችሉ ነበር። ግን ምን ቦታ ወሰዱ? ልክ ከዛ ከተከሰሱት ወይም ደግሞ እንግዲህ በፍርድ ላይ ከቀረቡት ሰው እኩል ለመሆን ከንጉሳቸው ከዙፋናቸው ተነስቶ ሄዱ። ያ ተከሳሹ ባለበት እኩል ቆሙ። ምህረት አድርጌያለሁ። ይሄ ወገኖቼ የክርስቶስ እንግዲህ ዋና ምሳሌ እንደው በዚህ ልንረዳ እንችላለን። እንዴት ንጉሱ ይሄን አደረገ ስንል ክርስቶስን እስቲ ተመልከቱ። አምላክ ሆኖ ሳለ ክብር ያለ ሁሉ አምላክ ስጋችን ለብሶ የኛን ዕዳ ለመክፈል የመስቀልን ሁሉ ሞት የወሰደው። እንግዲህ የተሰጠን ጥቅስ አለ በተለይ ፊልጵስዩስ ምዕራፍ 2 ከዚህ ጋር ሲያገናኙና ሐሳብ እናንተም ስጡ። እንግዲህ ራስን ዝቅ ማድረግ ከክርስቶስ የምንማረው አሁንም በሐሳብ ከተለዋወጥ ነው የምንማራቸው ነገር እስቲ እናንተም ጨምራ አድርጋችሁ እንድትገልጹ ነው። ከዚህ የተሰጠውን በፊልጵስዩስ ምዕራፍ 2 ላይ ያለውን እናንብብና በዚህ ላይ ጊዜ እንድንወስድ ትልቅ ትምህርት ስላለው እና እንግዲህ ኩራት፣ ትዕቢት እኔ እንዳስተዋልኩት ዝቅተኛ ቦታ ሆነን የማይገባንን ይገባናል ብለን ሌላውን መናቅ፣ ሌላውን ማንኳሰስ ነገር ግን በዝቅተኛ ቦታ ሆነን ሳለ ያ ነው ትዕቢት ማለት። ይህን የምንማረው ከጠላት ሰይጣን በኢሳይያስ ምዕራፍ 14 እና ሕዝቅኤል 28 ላይ የተቀመጠው የልዑል ጌታን የእግዚአብሔርን ቦታ ፈለገ ይላል። የማይገባውን እሱ እታች ፍጡር ሆኖ ሳለ የፈጣሪን ቦታ ፈለገ። እንደ ፈጣሪ ጸባይ ለመያዝ ሳይሆን የፈጣሪን ስልጣን፣ የፈጣሪን ስግደት፣ አክብሮቱን የፈለገው እንጂ እንደ ክርስቶስ ራሱ ትሁት አፍቃሪ መሆኑን ቢፈልግ እንዴት ታላቅ ነገር ነበር። እንግዲህ ትዕቢት የሚለው ኩራት፣ እብሪተኝነት የሚለው የማይገባውን ቦታ ለመውሰድ ራሱን እንደ ከፍተኛ ቦታ መቁጠርና ሌላውን እንግዲህ ዝቅ ዝቅ ማድረግ። ትህትና ደግሞ በዛው ተቃራኒ ትልቅ ባለስልጣን የሆነ ክብር ያለው የአገልጋዩን ቦታ ወስዶ ሲያገለግል ነው። ይህ የክርስቶስ ጸባይ ነው። ይህ የጌታችን ጸባይ ነው። እንግዲህ ጌታ የሚጠራ እናንተ ተለዩ ሲል እንደሱ እንድንሆን ነው። ከፊልጵስዩስ በደንብ እናገኛለን። እስቲ ፊልጵስዩስ ምዕራፍ 2 ከ3 እስከ 8 አንብቡልን። እሺ፣
ፊልጵስዩስ ምዕራፍ 2
በደንብ እንስማና ሀሳብ በዚህ ሁለቱ ከዚህ እንዴት ነው የምንማረው? ራሳችን እንግዲህ ክርስቶስን ርዕሱ የሚለው ሉክ አት ሂም ራሱን ክርስቶስን ተመልከቱ የሚል ነው እና ክርስቶስን በመመልከት የምናገኘው ነገር ምንድን ነው? እስቲ ከዚህ እንግዲህ ከተጠቀሰልን እንማር። እሺ አንብቢልን ጌታ ባርክ።
ከቁጥር ስንት ነው?
ፊልጵስዩስ ምዕራፍ 2 ከ3 ከ8
ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳ አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት ለባልንጀራው ደግሞ እንጂ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ።
አሜን። እስቲ እንግዲህ ከመድኃኒታችን ከኢየሱስ ክርስቶስ በእውነት እሱን መመልከት የእሱን ከምንድን ነው የምታስተውሉት? እስቲ ይህን ጥቅሶች እንግዲህ ክርስቶስን ለመምሰል እሱን ተመልከቱ ሲል ክርስቶስን በምንመለከትበት ጊዜ የእሱን ፈለግ በምንከተልበት ጊዜ በምናይበት ጊዜ እዚህ ላይ ሐሳቡ የሚሰጠው ምንድን ነው? ወደ ክርስቶስ ስንጠጋ ክርስቶስ ራሱን ዝቅ አድርጎ ፍቅሩን እናስተውላለን። የመስቀልን ሞት ለእኛ ለማንረባው የሞተልና ከአባቱ ጋር ያስታረቀልን። እንግዲህ ወደ ክርስቶስ በምንጠጋበት ጊዜ ትዕቢት በልባችን ሊኖር አይችልም። በሌላው ላይ ስልጣን ለመያዝ ሌላውን ማንቋሸሽና ራሳችን ከፍ ከፍ ማድረግ አንችልም። ለምንድን ነው ወደ ክርስቶስ ስንጠጋ ይህን ማንችለው? እስቲ ሐሳብ ከእናንተ ለምንድን ነው ወደ ክርስቶስ በተጠጋን ቁጥር እንደውም እኔ ጻድቅ ነኝ ከሌላው ወደ ክርስቶስ ወደ እግዚአብሔር የቀረብኩ ነኝ እኔ ጻድቅ ነኝ ማንለው?
በስጋ አይቻልም ዶክተር። ምክንያቱም እግዚአብሔር ካረዳን እንደ መሆን አልቻንም፣ መሆን እንፈልጋለን። እርዳን ስንለው እሱ ሲረዳን ነው እንደሱ መሆን የተሰና ልብስን መልበስ የምንችለው። በስጋማ ተምረናል እኮ እየተማርን እኮ ነው። አሁን እንደዚህ ሁኑ፣ ሰማይ ደስ ሆነ፣ ቤታችሁ ተቃርባችኋል፣ ንስሐ ግቡ እያለን እየመከረን ነው። ይህም የሆነው በስጋ አይቻልም በመንፈሴ ነው እንጂ ያለው ጌታ ያ መንፈስ ቅዱስ ሰጥቶን መሆን የሚገባን ሆነን እንድንገኝና ለሰማይ ቤታችን ገጣሚዎች እንዲሆን እግዚአብሔር ይርዳ።
አሜን። ጋሽ በቄ፣ በሰው ዘንድ የማይቻል ግን በእግዚአብሔር ዘንድ ምን ይሆናል?
ይቻላል።
አሜን። ይቻላል፣ እውነት ነው። እንግዲህ ወደ ክርስቶስ ስናይ ምን ማለት ነው? ጊዜያችን የምናጠፋው ክርስቶስ ያደረገውን በማሰላሰል ይሆናል። ወደ ክርስቶስ በምናይበት ጊዜ፣ ወደ እሱም በምንቀርብበት ጊዜ የእሱ ብርሃን ምን ይሆናል? ወገኖች ሆይ በጣም እየበራ ይመጣል። የእሱ ብርሃን ሲበራ በላያችን ላይ ያለውን ቆሻሻዎች በሙሉ አጣርተን እናያለን። ከዛ ልክ እንደዛ ፈሪሳዊ እንደዛ ቀራጭ ወይኔ እኔ ጠፋው ነኝ ከዚህ ማን ያድነኛል ብሎ በንስሐ ወደ እግዚአብሔር እንደቀረበና ኃጢአቱ ይቅር እንደተባለለት፣ ያ ፈሪሳዊ ግን እኔ እንደዚህ ቀራጭ አይደለሁም፣ ኃጢአተኛ አይደለሁም፣ አስራቴን አወጣለሁ፣ ሌሎች እረዳለሁ፣ በምኩራብ እጸልያለሁ ብሎ የመጣው ግን ምን አለ? የእግዚአብሔርን በረከት አላገኘም። ወደ ክርስቶስ ስንቀርብ እንግዲህ ወገኖች ብርሃኑ የጎላ ሲመጣ በእኛ ሕይወት ላይ ያለውን በሙሉ እናያለን። ከክርስቶስ ራቅ ስንል ግን የብርሃኑ ብዙ ስለማይንጸባረቅ ራሳችን የተሻልን አድርገን እንቆጥራለን። ለዛ ነው ወደ ክርስቶስ መመልከት የበለጠ ወደ እግዚአብሔር መቅረብን ያመጣል። ኃጢአታችን ናይና ኃጢአታችን እናዘዛለን። ትዕቢታችን ናይና ትሕትና እንፈልጋለን። መድኃኒታችን ኢየሱስ ክርስቶስ እንግዲህ ይህንን ነው ያለው። ትዕቢት ውድቀትን ትቀድማለች ይላል። እግዚአብሔር ደግሞ የጠራቸውን ሰዎች በትህትና በዝቅታ ቦታ ሲያልፉ የሚቀጥለው ምንድነው የሚገጥማቸው ወገኖቼ ወይ? በእግዚአብሔር ፊት በዝቅታ ቦታ ሲያልፉ ምንድነው የሚጠብቃቸው? የበረከት ነው ማለት ነው። አቤት
ክብር ነው የሚጠብቃቸው።
አሜን። እስቲ ትንሽ አብራራ ጌታ ይባርክ።
ክብር ማለት ምንድነው? ቀድም አሁን ስትል እንደቆየው ራሱን ዝቅ ያደረገ ሰው ሌላው ሰው አክብሮ ወደ ላይ ከፍ በል ይለዋል ብለ ተናግራል ቀድም። እና ራሱን ዝቅ ያደረገ ሰው ሌላው ሰው ከፍ ያደርገዋል። ስለራሳችን ከመናገር ሌሎች ቢናገሩልን የበለጠ ክብር ይኖረዋል። ክብር እንኳን ቢኖረን ራሳችን ለራሳችን ትንቱላ ከሆን ግብዝነት ነው የሚያስከትል ቢኖረን እንኳን። ሌሎች ግን አይተው ማንነታችን ሌሎች ሲናገሩ ክብደት ይኖረዋል። ስለዚህ ትህትና ክብርን ያስከትላል ያልኩት ስለዚህ ነው።
አሜን። ትክክል ነው።
እሺ
ሙሌ፣
አሁን ስለ ቀራጩና ስለ ፈሪሳዊው እንግዲህ ሁለቱ አክቹዋሊ ፈሪሳዊ ቤተ መቅደስ ገብቶ ነው ስለ ራሱ ሲመጻደቅ የነበረው። ያኛው ደግሞ ከውጭ ሆኖ ነው። በዛ መቅረብም አልቻለም። ራሱን ዝቅ አድርጎ ደረቱን እየደቆሰ ነው። እንዴ ታዲያ አንድ ሰው ቤተ ክርስቲያን እየሄደ ደግሞ ሌላው ደግሞ ቤተ ክርስቲያን የማይሄድ እንዴት ነው ታዲያ ወደ እግዚአብሔር አሁን መቅረብ ብለን ስንል ቤተ ክርስቲያን የሚሄዳል እንደ የበለጠ ወደ እግዚአብሔር የሚቀርበው ከደጅ ካለው ሰውዬ ይልቅ? እንዴት ነው ይሄ ነገር የሚሰራው? እንደውስ ብንወያይ። እኛ ብዙ ጊዜ አድቬንቲስቶች ነን እንዲነን ከዘመዶቻችን አያቶቻችንን እንቆጥራለን። ያ ነው ወይ ወደ እግዚአብሔር የሚያቀርበን? ይሄ ሌላው ደግሞ ዱርዬ፣ አጫሽ፣ ሰካራም ወደ ቤተ መቅደስ ወደ ቤተ ክርስቲያን የሚመጣበት ጊዜ ተሸማቆ ሰዎች ጣት እየጠቆሙበት የሚመጣ ሰው በሁለቱ መካከል ያለው እንደዚህ እንደ ፈሪሳዊና እንደ ቀራጩ ይመስላል። እና ወደ ቤተ ክርስቲያን መሄድ አይደለም ወይ የበለጠ ወደ እግዚአብሔር የሚያቀርበው? ምን ይመስልሃል?
ጥሩ ጥያቄ ነው። እንግዲህ ወንድሜ ሙሌ እንድንወያይበት ነው። መልሱን እንደሚያውቀው አምናለሁ። ትንሽ እንግዲህ እዚህ ላይ ሀሳብ ያለው
ልሞክር።
እሺ እሺ።
የሚያስፈልገው የልብ አቀራረብ እግዚአብሔር ነው። እግዚአብሔርን መያዝ፣ እሱን መጠየቅ፣ ቃሉን ማንበብ፣ እሱ ያለውን መከተል። ይሄን ካደረግን ቤተክርስቲያን መሄዱ ከአባሉ ጋር አንድ ለመሆን ነው የሄድከው እንጂ እነሱ እንደዛ ናቸው ማለት አይደለም። ራስክን ብቻ እይ። ቀና ብለህ ደግሞ ክርስቶስን ተመልከት። ክርስቶስ ያደረገውን እይ። አንተ ለማድረግ ሞክር። ይሄ ነው እኛ ማድረግ የምንሞክረው፣ የምንጸልየው፣ የምናጸናው ቃሉን እንዲያበረታን እንዲያጸናን ነው። ያን ካላደረግን በትክክል ተመላለስን፣ መልካም ቃል ተናገርን፣ ምንም አደረግን አይሰራም። መንፈስ ቅዱስ ነው የሚረዳን። እኛ ደካሞች ነን፣ በጣም ደካሞች። አንችልም። ብንችል ክርስቶስ ራሱ መንፈስ ቅዱስ ሲረዳን ነው። ካለሱ ግን የወደቅን። ለዚህ ነው እኮ የተላከልን መንፈስ ቅዱስ የተላከልን እኛን ሊያበረታን ነው እንጂ ሌላውን እንድናይ አይደለም። ራሳችንን አይተን ራሳችንን ማስተካከል፣ የጠፋውን መመለስ፣ የደከመውን መርዳት። ይሄ ነው እንድናደርግ የሚፈልግ። እናደርጋለን ወይ? ይሄንን የሚለንን እንሰማለን ወይ? ብዙ ጊዜ ይነገራል። መናገርና ሰምቶ ወጥተህ ስትሄድ ከፈለግኮ ጋር መሄድ አይደለም። ሰምቶ ያንን ቃል ማብላላት አደርጋለሁ ወይ? አባት ያልቻልኩም እርዳኝ፣ አልቻልኩም አልቻልኩም እርዳኝ። መንፈስ ቅዱስ ይረዳናል። እኛ አልቻልንም አንተን እርዳታ እንፈልጋለን ማለት አለብን እንጂ በሰው ላይ መፍረድ የኛ ፈንታ አይደለም። በሰው ላይ ማጉረምረም የኛ ፈንታ አይደለም። ተንበርክከን አባትን ማናገር አሉን ማጥናት እለት እለት መታደስ አለብን። እግዚአብሔር ይርዳን። እንደዛ ነው እንጂ በተክስተን ሄክ እንትናልክ ያጨስክ ምንም አል የሚመልስ እሱ ነው። ሌላው ካጨሰ አንተ ትፈርጣለህ። ሌላው ከታደረ አንተ ትዋቻል። ይሄ ሁሉ ያለብን በኃጢአት ሜዳ ላይ ነን ያለ ነው። አንችለውም ብቻችን። መንፈስ ቅዱስ ግን ይረዳን። ተልኮልናል ስመት ነው። እግዚአብሔር ይስጥልን።
እግዚአብሔር ይስጥልን። ሌላ ሰው
አሳብ?
እሺ፣ ያ የህዝብ ድምፅ ሰምቻለሁ። ከዛ ደግሞ ወንድሜ ጋሻ።
እሺ፣
እኔ ጥያቄው እንደገባኝ ከሆነ አዎ፣ አንዳንድ ሰዎች በጸሎት ይሄዳሉ፣ ቤተክርስቲያን ይሄዳሉ፣ የአምልኮት መልክ አላቸው፣ ግን ልባቸው የራቀ ነው። እንደሚባለው ሶስት አይነት ሰዎች ናቸው ወደ ጸሎት ቤት የሚሄዱ። አንዳንዳችን ለማማት ለመታየት፣ ጥቂቶቹ ብቻ ናቸው ልባቸው ተለውጦ እግዚአብሔርን ለመገናኘት የሚሄዱ። እና ወንድሜ ሙልጌታ እንዳለው አሁን እነዚህ በዚህ ጀኔሬሽን ከዘሮቻቸው ሁሉ ሃይማኖት አግኝተው ጸሎት ይሄዳሉ። ለመታየት የሚሆን ሊሆን ይችላል። ካልተለወጡ እነዛም ሰዎች ምንም አይጠቅሙም። እና እግዚአብሔር የሚያይ ልብን ነው። ትናንትም እንዳልኩት የልብ መለወጥ ከሌለ 40 ዓመት 100 ዓመት የምኖርበት ጸሎት ቤት ያነ ወይም ለማማት ነው የሚሄደው ለመታወቅ ወይም አይ ጥቅም ለማግኘት በቸርቹም ጥቅም ለማግኘት የሚሄዱ ሰዎች አሉ። እነሱ አሁን አልተለወጡም። ለራሳቸው ጥቅም ብቻ ነው የሚሄዱ። እና እግዚአብሔር ግን ልብና ኩላሊትን የሚያይ እግዚአብሔር ጀጅ ያደርገናል፣ ይፈርደናል። እና እኛ በእርግጥ በስራ አልዳንም፣ በጸጋው ነው የዳንን። ግን እግዚአብሔር መንፈስ ቅዱስ አንተ ለውጠኝ እያልን ካለመን ነው አይለውጠንም፣ አያስገድደንም። መለወጥ እንደ እግዚአብሔር እንደ ክርስቶስ መሆንን ከለመን ነው ድካማችን እያሳየን ከተለወጥነ ያለ ነው የሚለውጠን ብዬ ነው ማምነው እንጂ ያነ ሰው ይሄ የተሻለ ነው ይሄ ያልተሻለ ነው ማለት አንችልም። ከቸርች ሳይሄዱ ጥሩ ልብ ያላቸው አሉ። እኛ የውጭውን እናያለን፣ እግዚአብሔር ግን የውስጥን ነው የሚያይ። እና ሰውም ማታለል ይቻላል፣ እግዚአብሔርን ግን ማታለል አይቻልም።
ያው ልብን ያህል። እሺ፣ ለሙሉ ጌታ ጊዜ ለማትረፍ 3 ደቂቃ ነው የቀረን። ወንድሜ ጋሻው አጠር አድርገ፣ ከዛ ሙሌ ለሙሉ ጌታ እድሉን እንሰጣለን።
እሺ፣ እሰማለሁ።
አዎ
እሺ። አይ እህቶቼ በደንብ ገልጸውታል። እግዚአብሔር ይባርካችሁ። አሁን ሰንበት ትምህርቱም የሚለን ያለው አሁን ወደ ኢየሱስ መመልከት ያስፈልገው ለዚህ ነው። እንዲያውም ቀራጮችና መንዝሮች ይቀድሟችኋል ይላል መጽሐፍ ቅዱስ ሲናገር እና ኢየሱስ ክርስቶስ የመጣበትን ዓላማ ስናይ ወደ ኢየሱስ መመልከታችን የሚረዳን የኢየሱስ ባህሪ የኛ እንዲሆን ያግዘናል። መጸለይ ያለብን በጣም መጸለይ ያለብን። አደራ ምለው ለራሴም እኔ በዚህ ሰንበት ትምህርት ራሴን እንዳየው አድርጎኛል። እውነቱን ለመናገር በጣም ራሴን እንዳየው። ሁሉ ሰው ለራሱ መልካም ነው። ሁሉ ሰው ለራሱ ውብ ነው። ሁሉ ሰው ለራሱ አዋቂ ነው። ከሱ በላይ አዋቂ የለም። ለሁሉ ሰው ነው። ይሄ አደገኛ ነገር ነው። ይሄ ጠላት በእኛ ውስጥ አምጥቶ ያስቀመጠው ነገር ነው። ለዚህ ነው ኢጓችን ለመሸነፍ እምቢ የሚለው። ሰዎች ቤተ ክርስቲያን ስለመጡ ደህንነት የሚያገኙ የሚመስላቸው ብዙ ሰዎች አሉ። ሙሌ የጠየቀው ጥያቄ ቀላል አይደለም። ዛሬ እኛ ራሳችን ምንድን ነው የሚሰማን? ዛሬ እዚህ ቴሌኮንፈረንስ ላይ ስላለን፣ እዚህ ስለተገኘን፣ ሴቭ ነን፣ ደህና ነን፣ ሁሉ ነገር ሰላም ነው ብለን እናስብ ከሆነ ይህም አደጋ አለው። ዋናው ነገር አሁን እህቴ ያለችው ነገር ነው፣ ከጌታ ጋር ያለን ግንኙነት፣ የግል ግንኙነት። የማህበሩም አስፈላጊ ነው። ዋናው ግን የግል ግንኙነት፣ ፍጹም የሆነ ግንኙነት፣ ሙሉ እምነት ያለበት ግንኙነት ጌታ ኢየሱስ ይፈልጋል። ያ ሲሆን እንደ ኢየሱስ መሆን እንችላለን። ያ ግንኙነት ነው ኢየሱስን ማየት ማለት። ያ ግንኙነት ነው ኢየሱስ ከኔ ጋራ በሚሆንበት ጊዜ እንደ ኢየሱስ ማሰብ ጀምራለሁ። የጠፋው ልጅ እኮ ብዙ ጊዜ ስለጠፋው ልጅ ስናወራ ሄዶ የተመለሰውን ልጅ ነው ብዙ ጊዜ የምናስበው። እቤት ውስጥ እኮ የነበረው ልጅ ጠፍቷል። የነበረውን አመለካከት አይተናል አይደለ? እኛም ቤት ውስጥ ሆነን ልንጠፋ እንችላለን። ስለዚህ የኢየሱስ ልብ እንዲኖረን ፊልጵስዩስ ምዕራፍ 2 ላይ ቀድም ያነበብናት በኢየሱስ ክርስቶስ የነበረ ሐሳብ የናንተ ይሁን ይላል። እሱ በእግዚአብሔር መልክ ሲኖር ሳለ እንደ እግዚአብሔር ጋራ መተካከልን አልቆጠረም፣ ይልቁንም የባሪያን መልክ ይዞ በሰው ምሳሌ ሆኖ እስከ ሞት ድረስ የታዘዘ ሆነ ይላልና እግዚአብሔር አምላክ ይርዳል። የሚፈልገው ነገር ዋናውና ትልቁ ነገር ኢየሱስን ማየት እሱን ለማወቅ ሁሉ ጊዜ 24 ሰዓት መትጋት ነው ብዬ አስባለሁ። አመሰግናለሁ።
እግዚአብሔር ይስጥልኝ። እሺ ወንድም የሙልጌታ።
አይ ሁሉም ነገር ተብሏልና እግዚአብሔር ይባርካችሁ። ኮንክሉድ አድርጋለሁ።
እሺ እግዚአብሔር ይስጥልኝ። ዘሁልቅ ምዕራፍ 13 ላይ ሙሴ ቁጥር 3 ሙሴም በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሁት ሰው ነበረ። ሙሴ ወደ ትህትና ኮሌጅ ሄደው ወደ ሲና በረሃ ነው። ስንት አመት ትህትናን ተማረ? 40 አመት። ከዛ እግዚአብሔር ምን አለ? እኔ አፍ ለአፍ በግልጽ እናገራለሁ፣ በምሳሌ አይደለም፣ የእግዚአብሔርንም መልክ ያያል። ባሪያዬ በሙሴ ላይ ትናገሩ ዘንድ ስለምን አልፈራችሁም ብሎ አሮንና እህቱን ሚርያምን እንደገሰጸና ሚርያም በለምጽ እንደተመታች ነልና ሙሴ በምድር ላይ ካሉ ሰዎች ሁሉ ይልቅ እጅግ ትሁት ነበረ ይላል። እንግዲህ የሙሴ ደግሞ እንግዲህ የሚያመላክተው ማን ነው? መድኃኒታችን ኢየሱስ ክርስቶስ ነው። መድኃኒታችን ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 11 ቁጥር 28 እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ፣ ቀንበሬም በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁ ረፍትን ታገኛላችሁ፣ ቀንበሬም ለዝብ ሸክሜም ቀላል ነውና። መድኃኒታችን ኢየሱስ ክርስቶስን በእውነት እንድናይ እግዚአብሔር መንፈሳዊ ዓይናችን ይክፈትልን። የእሱን ፍቅር ለፍጥረቶቹ ያለውን ፍቅር ካስተዋልን እኛ እንዴት እንዳዳነን በፍቅሩ እንዴት እንደወደደን ካስተዋልን ሌላውን ለመውደድና ሌላውን ከፍ ከፍ ለማድረግ ራሳችን ዝቅ አድርገን ሌላውን ለማገልገል እንበቃለን። ይህ የክርስቶስ በእውነት የነበረው ሐሳብ በእያንዳንዳችን እንዲሆን እግዚአብሔር ጸጋውን ያብዛልን። መዝሙረ ዳዊት 138ን ቁጭ ብላችሁ አንብቡና እስቲ ራሳችሁን ከእግዚአብሔር ጋር አሰላስሉ ይላል። ያን እንግዲህ ለእናንተ እንተዋለን፣ ሰዓት ይገድበናል። አጭር ጸሎት እናርግና እንጨርሳለን። ፈቃደኛ የሆነ አጭር ጸሎት የሚያደርግልን?
እኔ ጸልያለሁ።
እሺ።
በዘላለም ፍቅር የወደድከን ሕያው እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። የሚያስፈልገንን የምንሻውን ቃልህን እውነትህን እንድናጠና እግዚአብሔር ወገኖችን እህት ወንድሞችን እየተጠቀምክ ስለምትመግበን ጌታና አምላካችን ሆይ ክብር ምስጋና ለአንተ ይድረስ። ለአንተ ያለ ፍጹምና ቅዱስ አባት ስላለን እጅግ አድርገን እናመሰግንሃለን። እንግዲህ አባቴ ሆይ ልጆች ከተባልን አይቀር እውነትም እንደ ልጆች ካንተ የፈራን መሆናችንን ዓለም እስኪያድረስ ብርሃን እንድታረገን ከውስጥ ወደ ውጭ ከውጭ ወደ ውስጥ ያለውን ርኩሰታችንን ሁሉ ታነሳልን ዘንድ ጌታ ሆይ ያንተ ሕይወት በእኛ ታይቶ አንተ ማንነትህን እስኪቀምሱ ድረስ ትለውጠን ዘንድ ፈቃድ ይሁን። እግዚአብሔር ሆይ እኛን የሚያዩ እንዳይሳሳቱ እንዳይወድቁ፣ ነገር ግን አንተ እኛን ሲያዩ አንተን ማየት የሚችሉበትን ትሁት አጋዥ ረዳት ፍቅር የሆነውን ሕይወትህን እግዚአብሔር አባት ሆይ ታለብሰን ዘንድ ውስጥ ውጫችን ትቀይር ዘንድ ፈቃድ ይሁን። ቤተ ክርስቲያንህን በተለየ መንገድ ታንጽ ዘንድ አገልጋዮችን ሁሉ ትባርክ ዘንድ እግዚአብሔር ሆይ ፕሮግራም የሚመሩትን መዘምራንን ቃልህን የሚያካፍሉትን ሰንበት ትምህርት የሚያስተምሩትን እግዚአብሔር ሆይ እያንዳንዳቸውን በየጊዜው እያዘጋጀ ስለምሰጠን እኛንም ልትባረክ ፈቃድ ሰሆነ እጅግ አድርገን ነው ምስግናለን። አምላክና መድኃኒታችን ሆይ ትጋት፣ ብርታት፣ ጽናት ለእያንዳንዳችን ትሰጠን ዘንድ ፈቃድ ይሁን። ይህንን ክፉ ዘመን የምንወጣበትን ኃይልህን አብዛለን። የሰጠህን የሆዳችንን ፍሬ ልጆቻችንን አንተ እግዚአብሔር ሆይ ሊነጥቀን የሚሰፈሰፈውን የጠላትን ኃይል በስምህ ትገስጽልን ዘንድ ፈቃድ ይሁን። እኛም ደግሞ እግዚአብሔር ሆይ እንደሚገባ ቆመን ልጆቻችን እንዴት መናገር እንዳለብን እግዚአብሔር ሆይ አንደበታችን አነጋገራችን ሁሉ ትቀድሰን ፈቃድ ይሁን። ስለ ሁሉም በሁሉም ክብር ምስጋና ላንተ ይድረስ። ስለ ቃልህ እጅግ ከፍ በል ጌታዬ ሆይ። የሚቀን የሚቀጥለውን ፕሮግራም ባርክልን። አገልጋዮችን በበረከት ሙላ። በጌታ በኢየሱስ ስም አሜን
አሜን። ተባረኩ። ሰንበት ትምህርታችን እዚህ ላይ ያበቃል።
አሜን አሜን። ምንም እግዚአብሔር ባርክ። ዶክተር ጌታውን ጸጋውን ያብዛልህ። አንተን ቤተሰብንም እግዚአብሔር አምላክ ይባርክ። እንዲሁም በማንበብም በመጸለይም በጥያቄም ተጨማሪ መርስ በመስጠት የተባበራችሁት ሁሉ እግዚአብሔር አምላክ ይባርካችሁ ጸጋውን ያብዛላችሁ ላለሁ። እኛም በተማርነው ጸንተን መኖር እንድንችል ጌታ አምላክ ይርዳን። ዝቅ ያለ መንፈስን ለእያንዳንዳችን ይስጠን። ሁላችሁም እንኳን ደህና መጣችሁ ላለሁኝ። አሁን የዝማሬ ጊዜ ኖረና በዝማሬ የምታገለግለን እህታችን ዘመና የታደለ ነች። እንኳን ደህና መጣሽ። ጊዜውን ላንቺ ሰጣለሁ። ጌታ ይባርክሽ።
ለእግዚአብሔር ክብር ዘምራለሁ። አውሎ ነፋሱ የነፈሰ ማበሉ ሚያተራመሰ ወደኔ ደረሰ ሲመስለኝ ለህይወቴ ስሰጋ ሳለሁኝ ግሩም አባት ነህ የምትራራ የምትረዳኝ በመከራ ባንተ ድኛለሁ ነጻውትቻለሁ ተመስገን ኢየሱስ ስልሃለሁ ግሩም አባት ነህ የምትራራ የምትረዳኝ በመከራ ባንተ ድኛለሁ ነጻውትቻለሁ ተመስገን ኢየሱስ ስልሃለሁ ቀርቦ የሚያጽናና በጠፋበት መከራው በዝቶ ባየለበት ጌታዬ ነበርክ በዚያ ስፍራ እያጽናናህኝ እንዳልፈራ ግሩም አባት ነህ የምትራራ የምትረዳኝ በመከራ ባንተ ድኛለሁ ነጻውትቻለሁ ተመስገን ኢየሱስ ስልሃለሁ በሌለበት ሚያረካ ነገር በዚያ በረሃ ደረቅ ምድር የህይወት ተስፋ ሆነልኝ ከአለት ውሃ ፈለክልኝ ግሩም አባት ነህ የምትራራ የምትረዳኝ በመከራ ባንተ ድኛለሁ ነጻውት ቻለሁ ተመስገን ኢየሱስ ስልሃለሁ ግራ ቀኝ ዙሪያ ዋትር ሆኖብኝ ነበር ኑሮ በምድር መውጫ ከሌለው ከዚያ ቦታ አንተ ወጣህኝ የኔ ጌታ ግሩም አባት ነህ የምትራራ የምትረዳኝ በመከራ ባንተ ድኛለው ነፃወጥቻለው ተመስገን ኢየሱስ እልሃለው ላስጨናቂዎች ላልገዛ ስለበዛልኝ ያንተ ገዛ ወጥቻለሁኝ ቅጥሩ ፈርሶ የወሰንከውም ጊዜ ደርሶ ግሩም አባት ነህ የምትራራ የምትረዳኝ በመከራ ባንተ ድኛለው ነፃ ወጥቻለው ተመስገን ኢየሱስ እልሃለው ግሩም አባት ነህ የምትራራ የምትረዳኝ በመከራ ባንተ ድኛለው ነፃ ወጥቻለው ተመስገን ኢየሱስ እልሃለው።
አሜን አሜን አሜን። እግዚአብሔር ባክሽ ዘመነ ጸጋውን ያብዛልሽ። አንቺን ቤተሰብሽንም እግዚአብሔር አምላክ ይባር። የሚራራ ብሩህ አምላክ አባ ስላለን ሰብጥቶ ለፍቶ ይሁን። ያውኑ ደቃሉን እንሄዳለን። ፓስተር በየነ እንኳን ደህና መጣህ። ጊዜውን ላንተ ሰጣለሁ። ጌታ ይባርክ።
እሺ፣ እግዚአብሔርን አመሰግናለሁኝ። የዮሐንስ መልእክት እያጠናን ነው። በጣም ትንሽ መጽሐፍ ነው። ነገር ግን ብዙ ጊዜ ሆነን ይህንን ጥናት ከጀመርን ባለፈው ሳምንት ስለ ሐሰተኛ ነቢያት አንደኛ ዮሐንስ ምዕራፍ 4 ከቁጥር 1 እስከ 3 ያለውን ነበር ያየነው። ብዙ ሐሰተኛ ነቢያት ወደ ዓለም ወጥተዋል የሚለውን እነዚህ ሐሰተኛ ነቢያት ቀጥታ ከእግዚአብሔር የመጣ መልእክት አለን ይላሉ። መልእክቱ ግን ከተቃራኒው ከሰይጣን እና መልእክቱ ከእግዚአብሔር የመጣ መሆኑን ለማሳየት የተለያዩ ተአምራትን እንደሚያደርጉና በዛም ደግሞ ሰሚዎቻቸውን እንደሚያሳስቱ አይተናል። እና ዮሐንስ ግን አይዝም ብላችሁ ሳታጣሩ ከእግዚአብሔር መልእክት ያለኝ የሚለውን ሁሉ ዝም ብላችሁ ምንጩን ሳታውቁ ሳትመረምሩ እንዳትወስዱ ብሎ እንደመከራቸው እንግዲህ ስለ ሐሰተኛ ነቢያት ምንጫቸው ምን እንደሆነ ስለ ሐሰተኛም ተአምር አይተናል። ከእያንዳንዱ ተአምር በስተጀርባ መንፈስ አለ። ወይ እግዚአብሔር መንፈስ አለ ወይ ደግሞ የሰይጣን መንፈስ አለ እና እነዚያን ነገሮች መዛዘን እንዳለብን ማየት እንዳለብን ስለ ሐሰተኛ ነቢያት ሰፋ ያለ ትምህርት አይተናል። ባለፈው እንግዲህ ምዕራፍ 4 ከቁጥር 1 እስከ 3 ነበር ያየነው። ዛሬ ደግሞ ከቁጥር 4 ጀምሮ 6 ያለውን እና ጊዜ ካገኘን ደግሞ እንቀጥላለን። አንደኛ ዮሐንስ ምዕራፍ 4 ከቁጥር 4 እስከ 6 ልጆቼ ሆይ እናንተ ከእግዚአብሔር ናችሁ፣ አሸንፋችሁማል። በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና። እነሱ ከዓለም ናቸው፣ ስለዚህ ከዓለም የሆነውን ይናገራሉ፣ ዓለሙም ይሰማቸዋል። እኛ ከእግዚአብሔር ነን፣ እግዚአብሔርን የሚያውቅ ይሰማናል፣ ከእግዚአብሔር ያልሆነ አይሰማንም። የእውነትን መንፈስ እና የስህተትን መንፈስ በዚህ እናውቃለን ይላል። ከላይ ባሉት ቁጥሮች ሐሰተኛ ነቢያት ወይም የክርስቶስ ተቃዋሚዎች ተለይተው የሚታወቁባቸው ምልክቶችና የትምህርታቸው ምንጭ ከየት እንደሆነ አየን። አሁን ደግሞ ከቁጥር 4 እስከ 6 ደግሞ መልእክታቸውን ስለሚያዳምጡ ሰዎች እናያለን። እና ሐዋርያው እናንተ፣ እነሱና እኛ የሚሉት ተውላጠ ስሞችን ስጠቀም እንመለከታለን። በእናንተ ያለው እነሱ ከዓለም ናቸው፣ እኛ ከእግዚአብሔር ነን። እኛ፣ እናንተ፣ እነሱ የሚሉት ተውላጠ ስሞችን ስጠቀም እንመለከታለን። እና እነሱ የሚላቸው ሐሰተኛ ነቢያትን ሲሆን እናንተ የሚላቸው ደግሞ አድማጮቹን ነው ማለት ነው። አድማጮቻቸውን ልበል። እነዚህ ሐሰተኛ ነቢያት የሚናገሩትን የሚያዳምጡትን ና እናንተ ከእግዚአብሔር ናችሁ አሸንፋችሁማል ይላል። እነሱን ለማታለል ያለ የሌለ ኃይላቸውን አሰባስበው የመጡ ሐሰተኛ ነቢያት ሊያታልሏቸው አልቻሉም ማለት ነው። አሸንፋቸዋል። ፈትነው ካዩዋቸው በኋላ ቀለው ተገኙ ሐሰተኛ ነቢያቶቹ። ከዚያም ቃሉ እንደሚነግረን እነሱን የሚያውቁና የሚከተሉ ሐሰተኞችን አሸነፏቸው። በውሸት ትምህርት አልተወሰዱ። እንዴት ሊያሸንፏቸው ቻሉ? ምንድነው ምስጢሩ? መጽሐፉ እንደሚነግረን ሊያሸንፏቸው የቻሉት በውስጣቸው ካለው ከእውነት መንፈስ የተነሳ እንጂ በራሳቸው ብቃት አይደለም። በአንደኛ ዮሐንስ 2:20 እንደገና ቁጥር 27ን ስናነብ እናንተም ከቅዱሱ ቅባት ተቀብላችኋል ሁሉን ታውቃላችሁ ለኔ ይሄ ቅባት ነው የማሸነፋቸው ምስጢር። ከዛ እናንተስ ከሱ የተቀበላችሁት ቅባት በእናንተ ይኖራል። ቁጥር 27ን አንብቡ። እናንተስ ከሱ የተቀበላችሁት ቅባት በእናንተ ይኖራል፣ ማንም ሊያሰምራችሁ አያስፈልጋችሁም። ነገር ግን የሱ ቅባት ስለ ሁሉ እንደሚያሰምራችሁ ወነተኛም እንደሆነ ውሸትም እንዳልሆነ እናንተንም እንዳስተማራችሁ በሱ ኑሩ ይላል። እንግዲህ 4:4 ላይ በአለም ካለው በእናንተ ያለው ይበልጣል ይላል። በአለም ያለው ምንድነው? በአለም ያለው ሰይጣን። በአለም ያለው ያሰት መንፈስ ነው። ሰይጣን ኃይል የለው ማለት አይደለም፣ በእርግጥ ኃይል አለው። ነገር ግን ወገኖቼ የመንፈስ ቅዱስ ኃይል ይበልጣል። ከሰይጣን ኃይል የመንፈስ ቅዱስ ኃይል ይበልጣል። መንፈስ ቅዱስ እነተን ሲገል ሐሰት ተለይቶ ይታወቃል። ሐሰት አይሳካለት። ጌታ ኢየሱስ እግዚአብሔር እንደሆነ ሥጋ ለብሶ ወደ ምድር እንደመጣ የሚያምኑ ለድነታቸው ከፈለው ዋጋ የሚያምኑ እግዚአብሔርና ወንድሞቻቸውን የሚወዱ የዳኑ ህዝቦች ናቸው። ያዳኑ ህዝቦች ደግሞ ሁልጊዜ ድል አድራጊ ህዝቦች ናቸው። ከአሸናፊ ጋር ነው የቆመ። እኛ የአሸናፊ ቲም ነን። እግዚአብሔር ይመስገን። ለጊዜው ሐሰት ብዙ ተከታዮችን ሊያገኝ ይችላል። ሐሰተኞች ከእውነተኞች የበለጠ ጭብጨባ ያገኙ ይሆናል። ነገር ግን ሐሰትና ሐሰተኞች ሁልጊዜ ተሸናፊ ናቸው። ሐሰትና ሐሰተኞች ሁልጊዜ ተሸናፊ ናቸው። ከነሱ ጋር ማጨብጨብ በተሸናፊ ጎን መቆም ወይ ብዛታቸውን አይቶ ወይ ጥንካሬያቸውን አይቶ የሆነ ነገራቸውን አይቶ በእነሱ ጎን መቆም ማለት በተሸናፊ ጎን መቆም። በተሸናፊ ጎን መቆም ደግሞ የሚያስቆጭ ወይኔ ያስተኛል። ለምንጨት ወይኔ ያስብላል። አሸንፋቸዋትን እንዴት ነው ያሸንፉት? አንደኛ በአሰተኛ አስተማሪዎች አልተታለሉም። ማሸንፋቸዋል ዘንድ በአሰተኞቹ አስተማሪዎች አልተታለላችሁ ማለት ነው። በውስጣቸው ካለው ቅባት የተነሳ ሐሰትንና እውነትን ለይተው ለማወቅ እና ከእውነት ጋር ለመቆም ቻሉ። ይህ ማሸነፍ ነው። ሁለተኛ እነዚህ አሰተኛ አስተማሪዎች ከቤተ ክርስቲያን ወጡ። ይህም ከቤተ ክርስቲያን ወጡ ሲባል መጥፎ ነገር አይደል። በአንደኛ ዮሐንስ 2:19 ላይ ከኛ ዘንድ ወጡ ዳሩ ግን ከኛ ወገን አልነበሩም ይላል። መጀመሪያውኑ ቤተክርስቲያን ውስጥ ያሉም የኛ ወገን አልነበሩም። ስለዚህ ከኛ ጋር ሆነው የኛ ወገን አልነበሩም። አሁን ደግሞ ለቀውት ብዙ ሰዎች ክርስትና ማለት እንደው ሁሉንም መቀበል ሰው የፈለገውን ያድርግ እንደፈለገ ይሁን ፈገግ ይያሉ በፍቅር አብሮ መኖር ይመስላቸዋል። ፈገግ አይባልም ሁልጊዜ ለሐሰተኛ ለሐጢያት እግዚአብሔር ቃል ሲረገጥ ፈገግታ ማሳየት አይቻል። የፈለገውን ያድርግ ደስ ያለውን ያስተምር ከኔ የሚፈለገው ሁሉን መውደድ ብቻ ነው የሚሏል። ነገር ግን ዮሐንስ ይህንን ይቃወማል። ሐሰትን በጣም ግልጽ በሆነ ቋንቋ መቃወም ይኖርብናል። ሐሰተኞች በአካል ከኛ ጋር ቢሆኑ የኛ አይደሉ የዱብን ይሆን ብሎ ከመጠን በላይ ወደር ከተናገርኩ ለቆ ይወጣሉ። እግዚአብሔር የተከለው አይደ ወነ ተመናገር ያስፈልግ አንደኛን 2:14 ጎበዞች ወይ ብርቶች ስለሆናችሁ የእግዚአብሔር ቃል በእናንተ ስለሚኖር ክፉን ስላሸነፋችሁ እጽፍላችኋለሁ። አፈተኞች ክርስቶስ በዘጋል መጣም የሚለውን ትምርታቸው በመለው ትምርታቸው መመኑን ማፋፋት አልቻሉም። ይሄ ትልቅ ድል ነው። ከዚያም ደግሞ ቤተክርስቲያኑን ለቀው ለመውጣት ተገደሉ። ይሄም ሌላ ድል ነው። አሸንፋቸው አንድ ትምርታቸውን አልተቀበላችሁ ሁለት እነሱም ደግሞ ቤተክርስቲያኑን ለቀው ይሄም ድል ነው። በዚህ በእውነትና በሐሰት መካከል በተደረገው ትንቅንቅ ማሸነፍ የቻሉት የተማሩ ስለነበሩ የተለየ ችሎታ ስለነበራቸው አይደለም። በአንደኛ ዮሐንስ 4:4 እንደተጠቀሰው በእነሱ ያለው በሐሰተኞች መምህራን ካለው ስለሚበልጥ በእነሱ ያለው ስለሚበልጥ ምናልባት ሐሰተኞቹ የበለጠ ተማሩ ሊሆኑ ይችላል። ፍልስፍና እኮ ነው የሚያስተምሩት እነሱ። መጀመሪያ ወንጌልን ተቀበሉ፣ ከዚያ ፍልስፍና ተቀላቀለ። ለማሳመን የሚሞክሩት ፍልስፍና በማምጣት ነው ወደ ቤተክርስቲያን እና ነገር ግን በሐሰተኞች መምህራን ካለው ውስጥ ካለው በእውነተኞቹ መካከል ያለው ስለሚበልጥ ክርስቲያኖች ከእግዚአብሔር ናቸው። ይህ ብቻ አይደለም፣ እግዚአብሔር የሆነው ራሱ እግዚአብሔር የሆነው መንፈስ ቅዱስ በውስጣቸው አለ። ታዲያ እንዴት አሸነፉ? ባሸነፉ የሚገርም ነገር አለ። ከእግዚአብሔር ናቸው፣ ራሱ እግዚአብሔር የሆነው መንፈስ ቅዱስ በውስጣቸው አለ። እንዴት ይሸነፋል? ያንስ ይሄ እግዚአብሔር በእኛ ይኖራል የሚል ቃል ወይም በእኛ ውስጥ እግዚአብሔር አለ የሚለው ቃል በተደጋጋሚ ይነገራል። ለምሳሌ 4:12 ላይ እግዚአብሔር በእኛ ይኖራል። አንደኛ ያንስ 4:15 ላይ ኢየሱስ የእግዚአብሔር ልጅ እንደሆነ በሚታመን ሁሉ እግዚአብሔር በሱ ይኖራል። እንደገና ቁጥር 13 ላይ ከመንፈሱ ስለተጠን በሱ እንድንኖር እሱም በእኛ እንድኖር በዚህ እናውቃለን። አያችሁ እግዚአብሔር በእኛ ይኖራል የሚል ስንት እንደተደጋገመ ተመልከቱ። በውስጣችን ያለው የእግዚአብሔር መንፈስ ከሚገዳደረን ከሰይጣን መንፈስ የበለጠ ኃያል የበለጠ ኃይለኛ ጠንካራ የክርስቶስ ተቃዋሚ የሆነው سيطان دكما نو وي يسوس دكما نو وي سيطاننا ملائكته دكاموچ አይደል ዘንደዚህ አርገን ብንገመት እንሸነፋለን ሰይጣን ደካማ እንደሆነ አርገን ብናይ ወይም ደግሞ የሰይጣን መልአክ ደካሞች እንደሆኑ አርገን ብናይ እንሸነፋለን መጽሐፍ ቅዱስ የእግዚአብሔር ኃይል እንደሚበልጥ ብናገርም ሰይጣንን አቅም የሌለው ደካማ ነው አይል እኛ የምናሸንፈው እግዚአብሔር በእኛ ውስጥ ስላለ እኛ ከእግዚአብሔር ጋር ከሆነ ብቻ ነው በውቀት አይደለም በጉልበት አይደለም በሌላ በምንም ቢሆን ልናሸንፈው አንችል በዮሐንስ ወንጌል 12:31 አሁን የዚህ ዓለም ገዥ ወደ ውጪ ይጣላል ገዥ ተብሎ ጌታ ኢየሱስ ነው የዚህ ዓለም ገዥ ያለው በዮሐንስ ወንጌል 14:30 ላይ ምን እንደገና ተደግሟል ከእንግዲህ ወዲህ ከእናንተ ጋር ብዙ አልናገርም ለምን የዚህ ዓለም ገዢ ይመጣልና በኔ ላይ አንዳች ነው በኢየሱስ ላይ ይሄ የዚህ ዓለም ገዢ ተባለው ሰይጣን አንዳች ከሌለው በኔም ላይ የለው እኔ የኢየሱስ ልጅ ነኝ በእናንተም ላይ የለው የለው የዚህ ዓለም ገዢ በተደጋጋሚ ነው ተባለው በዮሐንስ 16:11 ስለፍርድም የዚህ ዓለም ገዢ ስለተፈረደበት ነው አዋሪያው ጳውሎስ ደግሞ በአየር ላይ ስልጣን እንዳለው ይናገራል አያችሁ መጋደላችን ከደምና ከስጋ ጋር አይደለምና ካለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳዊ ሰራዊት ጋር ነው እንጂ ኤፌሶን 6:12 እነዚህ ሁሉ ጥቅሶች የሚነግሩን ሰይጣን ደካማ ዓለም ሆኑን ደካማ ዓለም ሆኑን እሱን ሊያሸንፈው የሚችል የአምላካችን ኃይል ብቻ ነው የአምላካችን ኃይል ብቻ ነው ሌላ ማንም የለም ወይ ብዙ ስላነበብ ውቀስላለን መናገር ስለምንችል አናሸንፈውም አንድና አንድ ኃይል በእግዚአብሔር ኃይል ብቻ ነው እሱም ልናሸንፈው የምንችለው ከእግዚአብሔር ጋር ለመዋጋት እንኳን አላፈረም በሰማይ ምን ሆነ ሰልፍ ሆነ ጦርነት ሆነ ያብየር ጋር ለመዋጋት ያፈረ ይታያችሁ ከእግዚአብሔር ጋር ለመዋጋት ያላፈረ ደካማ ነው ልንል አንችልም እንደዛ ዝቅ አድርገን ካየን እንሸነፋለን ምክንያቱም በራሳችን ኃይል እንሞክራለን የኛ ጉልበት አምላካችን ብቻ ከሱ ጋር ካለን ኃይለኞች ነን ቅንጣት ሳክል አንሰጋ ሰይጣን ሊቋቋመን አይችልም የኃይላችን ምንጭ በውስጣችን ያለው መንፈስ ቅዱስ ነው እንደገና የተወለድነው ከመንፈስ ቅዱስ ነው ሁሉን የሚያስተምረንና ወደ እውነት ሁሉ የሚመራን መንፈስ ቅዱስ ነው ስለዚህ ብቸኛው የኃይላችን ምንጭ መንፈስ ቅዱስ ነው። የዮሐንስ መልእክት በጣም ግልጽ ነው። በጣም ግልጽ ነው። ሐሰተኛ ነቢያትን ለመቋቋም አንዱና ትልቁ የመንፈስ ቅዱስ ቅባት ሲሆን ሁለተኛው እውነት ነው። እውነት ነው። አንደኛ ዮሐንስ 2:24 እናንተ ከመጀመሪያ የሰማችሁት በእናንተ ጸንቶ ይኑር ከመጀመሪያ የሰማችሁት በእናንተ ጸንቶ ይኑር እውነት ነው እኮ የሰማችሁት በመንፈስ ቅዱስ እየተመሩ ሽንፈት የሚባል ነገር የለም። በማይናወጡ በሐዋርያት ትምህርት በወንጌል ላይ የቆመ መሰረቱ ጠንካራ ስለሆነ አይጨነቅ። ለዮሐንስ ለአድማጮቹ ከመጀመሪያ የሰማችሁት በእናንተ ነው፣ ከሐዋርያት ነው የሰማችሁት። ያ የሐዋርያት ትምህርት በእናንተ ነው። አሁን ምንም አስተን ነው ከዛ አስተነቃለ ብሎ ይመክራችሁ። ስለዚህ የማሸነፊያ ምስጥሩ ትልቁ የመንፈስ ቅዱስ ቅባት ሲሆን ሁለተኛው እውነት ነው። እውነት ያለው እውነት ያሸንፋል። እውነት አይሸነፍም። እውነት ደፋር ያደርጋል። ቁጥር 5 ላይ እነሱ ካለም ናቸው አፍተኛ ነቢያቱ ማለት እነሱ ካለም ናቸው። ስለዚህ ካለም የሆነውን ይናገራሉ ዓለሙም ይሰማቸዋል። በዮሐንስ ዘመን የነበሩ ነቢያት ከመጀመሪያ የሰሙትን ቃል በመቃወም የጣፈንታቸውን ካለም ጋር አደረጉ። በሚናገሩበት ጊዜ የሚያንጸባርቁት የዓለምን ፍልስፍና በወቅቱ በዛ ዘመን በዓለም ተቀባይነትን ያገኘ ፍልስፍናን ነው የሚያስተምሩት። ስለዚህ ዓለም ይሰማቸዋል። እነዚህ ናቸው እንጂ ዋናዎቹ ይላቸዋል። መልእክታቸው ከዓለም የተቀዳ ስለሆነ የዓለማውያንን ጆሮ ይስባል በቀላል። ቁጥር 6 እኛ ከእግዚአብሔር ነን። አያችሁ እነሱ ካለም ናቸው። ስለዚህ ካለም ሆነው እናገራሉ ዓለምም ይሰማቸዋል። እኛ ከእግዚአብሔር ነን። ከእግዚአብሔር ነን። እግዚአብሔርን የሚያውቅ ይሰማናል። ከእግዚአብሔር ያልሆነ አይሰማንም። አንድ ሰው ከመካከላችን አንድ ሰው ተነስቶ እኔ የተናገርኩትን ሁሉ የማይሰማኝ ከእግዚአብሔር አይደለም ብል ይሄ ትዕቢት ነው። ይሄ ትዕቢት ነው። ዮሐንስ ከእግዚአብሔር የተቀበለው ወንጌል አለው። ብቻውን አይደለም። ተመሳሳይ መልእክት የተሰጣቸው ሌሎችም ሐዋርያት አሉ። ሌሎች ትምህርቶች ሁሉ የሚለኩት ከመጀመሪያ በነበረው የሐዋርያት ትምህርት ነው መለኪያው። ስለዚህ አንድ ግለሰብ ከኔ ጋር የማይስማማ ሁሉ ከእግዚአብሔር አይደለም ማለት አይችልም። ከኔ ጋር ያልተስማማ ሁሉ ከእግዚአብሔር አይደለም። መለኪያው እኔ የተናገርኩት ነው ካለ ያልክ አይደለም። የሐዋርያትን ትምህርት በመቃወም የሰውን ፍልስፍና የሚቀበሉ ከእግዚአብሔር አይደሉ። በእግዚአብሔር ቃልና በእግዚአብሔር ሰዎች መካከል ትልቅ ግንኙነት አለ። የእግዚአብሔር ሰዎች የእግዚአብሔር ቃል ነው የሚናገሩ። የእግዚአብሔር ሰው ከእግዚአብሔር ቃል ጋር ይስማማል። በዚህ ነው የሚታወቀው። ጌታ ኢየሱስ በጎች ቹ ቃሉን ወይም ድምጹን እንደሚሰሙ ተናገረ። ለጵላጦስ እንዲህ አለው ጌታ፣ እኔ ንጉስ እንደሆንኩ አንተ ትላለህ። እኔ ለእውነት ልመሰክር ለዚህ ተወልጃለሁ። ስለዚህ ወደ ዓለም መጥቻለሁ። ከእውነት የሆነ ሁሉ ድምጽን ይሰማል። ዮሐንስ 18:37 ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል። ቁጥር 6 እኛ ከእግዚአብሔር ስለሆን እናንተም ከእግዚአብሔር ስለሆናችሁ ትሰሙናላችሁ። መንፈስ ቅዱስ እውነትን ሐሰትን ለይቶ የማወቅ ማስተዋል ይሰጣችኋል። እኛ ከእግዚአብሔር ስለሆነ ከእግዚአብሔር የሆነ ሁሉ ይሰማናል ማለት የሚችል ሐዋርያት ያስተማሩትን እውነት የሚያስተምር ብቻ። አንዳንድ የካቶሊክ ኮመንታተርስ ከእግዚአብሔር የሆነ በምንድን ነው የሚታወቀው ይላሉ። ጳጳሱን ይሰማል ስሉ ተደምጧል። እሱ ጋር ነው የሚከደው ጥያቄ ካለ ምንድን ነው እስኪ ስለዚህ ነገር ብዙነታቸው ምንድን ነው የሚሉት? ከሳቸው አፍ የሚወጣው ቃል እሱ ነው ተቀባይነት ያለው። አሁንማ ክርስቲያን የሆነ ብቻ ሳይሆን ሁሉም የዓለም ህዝብ እንደው ክርስትና ስለ ክርስትና አንድ ነገር ማወቅ ከፈለገ እንደው ጥሩ ምንጭ ብሎ የሚያምነው የሮሙን ጳጳስ ነው። ጳጳሱ ከተናገሩ ይሄ ነው የሐዋርያትን ትምህርት። እኛ ከእግዚአብሔር ስለሆንን ከእግዚአብሔር የሆነ ሁሉ ይሰማናል ማለት የሚችል ሐዋርያት ያስተማሩትን እውነት የሚያስተምር ብቻ ነው። ዮሐንስ አበክሮ የሚገልጸው ከስህተት ለመጠበቅ ዋናው መደረግ ያለበት ነገር ከመጀመሪያ በሰማ ነው። ከመጀመሪያ በሰማ ነው ማለት ምንድን ነው? በሐዋርያት መሰረት ላይ መቆም ነው። እንግዲህ ቀጥሎ ያለው ክፍል ከቁጥር 7 ጀምሮ ያለው ስለ ፍቅር ይናገራል። ወደ ሬላ ሬስ ስለሚገባ ከዚህ በላይ መሄድ አልፈልግም። ኦፕን ማይንድድ ሁኑ እንዲህ የሚባል ነገር አለ። አምሮን ክፈት እንጂ ለምን ትዘጋለህ የሚባል ነገር አለ። እባብ ሰይጣን በእባብ በኩል ሔዋን የነገራት ነው። በእውነት እግዚአብሔር ይህን ተናግሯል፣ በገነት ውስጥ ካለው ዛፍ ሁሉ አትብሉ ብሏል እግዚአብሔር በእውነት ብሏል። እንደሱ እስኪ እንደገና ይሁ እኮ በጣም ግልጽ የሆነ መልእክት፣ ግልጽ የሆነ ቃል። እንደገና ለምንድን ነው የምታየው? የጥርጣሬን አቧራ አቦንነባት። ግልጽ ስለሆነ ነገር እኔ ዘግቼዋለሁ። አኖር ለምንድን ነው ማየው? በእውነት ሰባተኛው ቀን እግዚአብሔር ሰንበት ይሆን ይሆንን? ለምንድን ነው ማየው? ተመልሼ እስኪ እንደገና ይኸው እስኪ በእውነት አስራት ይመለሳል ለቤተ ክርስቲያን? ድክመት ሊኖር ይችላል። ቤተ ክርስቲያን ካለች ግን በምንድን ነው ቤተ ክርስቲያን የምትንቀሳቀሰው? ትኑር ከተባለ ሌሎች ሌሎችም ግልጽ ከሆነ ለምንድን ነው አእምሮዬንም ከፍቶ? ጥርጣሬን የሚዘሩ የጥርጣሬን አቧራ የሚዘሩ የሚረጩ ግለሰቦች፣ የጥርጣሬን አቧራ የሚረጩ ዌብሳይቶች የእኛ ቤተክርስቲያን አታክ ለማድረግ የተዘጋጁ ሞልቷል። በየቦታው በየእንትኗል። በእግዚአብሔር እውነት ላይ ቀጥ ብለን ልንቆም፣ እውነትን ልንሰብክ፣ እውነትን ልናውቅ፣ እውነትን ልንወድ ይገባል። ያ ሊሆን የሚችለው ከቃሉ ጋር ግንኙነት ካለ፣ በግላችን በጸሎት ቃሉን ካጠና የእግዚአብሔርን መንፈስ ወደ ህይወታችን ከጋበዝን ማንነቀነቀው። ካልሆነ ይህ ዓለም ስንቶች ናቸው፣ ስንቶች ተወሰዱ እያየን እና እንግዲህ ለዛሬ ያለን ይሄ ነው። እንደተለመደው ጥቂት ቁጥሮችን ነው እንዳየነው እስከ ቁጥር 6 ነው የደረስነው። በሚቀጥለው ደግሞ አራተኛው ምዕራፍ ቁጥር 7-8 ስለ ፍቅር የሚናገሩ ቁጥሮችን እናያለን። የሚያስቸኩለን ነገር የለም። እንግዲህ ጊዜ ወስደን እንነጋገራለን። እየተባረካችሁ እንደሆነ ተስፋ አለኝ። ጌታ ባርካችሁ። እንጸልይ። በሰማይ ያለ ቅዱስ እግዚአብሔር አባታችን እናመሰግናለን አባት ሆይ በዚህ መስቀለኛ መንገዶች በመሉበት ዓለም ውስጥ የጥርጣሬን መንፈስ የሚሮጡ ነገሮች በመሉበት ዓለም ውስጥ ወደነና ወደነና የሚሉ ድምጾች በሚሰሙበት ዓለም ውስጥ እነኔ የሚሉ ድምጾች በበዙበት ዓለም ውስጥ ቃልን ስለሰጠ እነተኛ ካርታ ይሆኖ መንገዱን የሚያሳየንን ቃልን ስለሰጠ ቃልህን ብቻ አይደለም የቃልህን ፍቺ የሚነግረንን መንፈስ ቅዱስ ደግሞ በመካከላችን ስላለ ያምልኮ ነፃነት ስላለ አንተ አጠገባችን ስላለ እናመሰግናለን። እንዳንነቃነቅ ቀጥ ብለን እንድንቆም አንተ መተስክቶስለን ወይም የመቃብር አፈላችን ላይ ስክጫንብን ድረስ ለገለጽክልን እውነት ታማኝ ሆነን እንድንቆም እርዳን። ስለነበረን ጊዜ ተመስገን። በልጅ በኢየሱስ ስም አሜን።
አሜን አሜን አሜን። እግዚአብሔር ባርክ ፓስተር ቢገነ ጸጋውን ያብዛልህ። አንተን ቤተሰብንም እግዚአብሔር አምላክ ይባርክ። እግዚአብሔር እናመሰግናለን ለመጣልን መልእክት። እኛም ሰማነው ጸንተ መኖር እንድንችል በቃሉ መኖር እንድንችል እግዚአብሔር አምላክ ይርዳን። አሁንም እህታችን ዘመናይ በመገለግላለች ጊዜ ሁላን ተሰጣሉ። ጌታ ይባርክሽ።
እሺ ለእግዚአብሔር ስም እንጸምራለን። በቸገረኝ ቀን ሁሉ ወደ አንተ ጮሃለሁ። ያ የፍቅር ልቦና አይጨክንም አውቃለሁ። እጅህ ይዳስሰኛል ዓይንህም ታየኛለች። ነፍሴ ይህንን ማዳን እጅግ ተለማምዳለች። በክብር ላይ ክብር ምስጋናን ብሰጥህ ይህን ሲያንስብህ ነው አምላኬ ድንቅ ነው። ከስም ሁሉ በላይ ስም ደስ ይለኛል። በመከራ ጊዜ ማምለጫ ሆኖኛል። የልቤን ሰላም ሊወስድ ጠላቴ ሲገዳደር ስጋዬ ምቼን ሲሰጥ ልሸነፍ ሲደራደር እርዳን ጌታዬ ስል እጆቼን ስዘረጋ ደርሰ ታስጥለኛለህ ከጠላቴ መንጋጋ። በክብር ላይ ክብር ምስጋናን ብሰጥ ይህን ሲያንስብህ ነው አምላኬ ድንቅ ነው። ከስም ሁሉ በላይ ስም ደስ ይለኛል። በመከራ ጊዜ ማምለጫ ሆኖኛል። በእምነቴ ጦር ሜዳ ላይ ተሰልፌ ስዋጋ አንዳንዴ ክንዴ ሲዝል ወደ መውደቅ ስጠጋ ማዳንህ ይገለጣል በኃይልህም ሞላለሁ። የተገዳደረኝን ጠላቴን እጥላለሁ። በክብር ላይ ክብር ምስጋናን ብሰጥ ይህን ሲያንስብህ ነው አምላኬ ድንቅ ነው። ከስም ሁሉ በላይ ስም ደስ ይለኛል። በመከራ ጊዜ ማምለጫ ሆኖኛል።
የቃል ኪዳን ልጅ ነኝ ስለኔ ይገድሃል ከተዘረጋ ወጥመድ ሕይወቴን ታድገሃል የምሰጥህ የለኝም ተመስገን ልሃለው ያከበርከኝን ጌታ እኔም አከብርሃለው የምሰጥህ የለኝም ተመስገን ልሃለው ያከበርከኝን ጌታ እኔም አከብርሃለው በክብር ላይ ክብር ምስጋናን ብሰጥ የንቲያንስብህ ነው አምላኬ ድንቅ ነህ ከስም ሁሉ በላይ ስም ደስ ይለኛል በመከራ ጊዜ ማምለጫ ሆኖኛል በክብር ላይ ክብር ምስጋናን ብሰጥ ይህም ሲያንስብህ ነው አምላኬ ድንቅ ነህ ከስም ሁሉ በላይ ስም ደስ ይለኛል በመከራ ጊዜ ማምለጫ ሆኖኛል አሜን
አሜን አሜን አሜን እግዚአብሔር ይባርክሽ ዘመን አይፈጋውን ያብዛልሽ አንቺን ቤተሰብሽንም እግዚአብሔር አምላክ ይባርክ ክብር ሁሉ ለእሱ ይሁን ምስጋና የሚገባው አምላክ ክብር የሚገባው የሚያከብር አምላክ እሱ ብቻ ስለሆነ ለዚህ ሁሉ እግዚአብሔር እናመሰግናለን እግዚአብሔር ስም የተመሰገነ ይሁን ዛሬ ሪኮርድ የሆነ ቁጥራችን 7160 ነው የሚሆነው 7160 ይሄ ፕሮግራም በቀን 3 ጊዜ ሳምንቱን በሙሉ ይተላለፋል በስድስት ሰዓት በአስራ ሁለት ሰዓት እና በስምንት ሰዓት በኢስተርን ታይም አቆጣጠር ወር በገባ በመጀመሪያ እሁድ ቀን የጾምና የጸሎት ጊዜ አለን። ለዚህ ሁሉ እግዚአብሔር እናመሰግናለን። እንግዲህ እንደ እግዚአብሔር ፈቃድ በጁላይ 1-5 በአንድሩስ ዩኒቨርሲቲ ኮንፈረንስ ይኖራል። በዛ አሁን በዌብሳይቱ በሻሎም ዌብሳይት አለ። ምዝገባ መመዝገብ የምትችሉ መመዝገብ ትችላላችሁ። ወይም የሚያስተባብሩትን ደውላችሁ ማነጋገር ትችላላችሁ። እግዚአብሔር እስከዛ ድረስ ደግሞ እየጸለይን በጸሎታችን አገልግሎታችን ፕሮግራሙን እንዲባርክ በጸሎታችን እናስባለን። እንግዲህ አሁን በብዙ ምስጋና በእግዚአብሔር ፊት እንቀርባለን። አሁንም ልመናዎቻችንን በእሱ ፊት እናቀርባለን። ስለታመሙት በቤትም በሆስፒታል ስላሉት ላዘኑ መጽናናት እንዲሰጥ ስለ ልጆቻችን ወደ አገር ቤት ሄዱት ጸልዩልን ያሉት እናስባለን። ሊሄዱም ያስቡትን በመንገዶቻቸው ጌታ አብሯቸው እንዲሆን እንጸልያለን። የጽሞና ጸሎት አለን ያሉትን ሁሉ እናስባለን። በዓለም ዙሪያ ሁሉ ስላለው ሰላም ማጣት ለመሪዎች ጌታ በእውነት ማስተዋል ጥበብን እንዲሰጣቸው ህዝቡን በሚገባ ማስተዳደር እንዲችሉ እኛም ጊዜውን ስናይ አብልጠን ወደ እሱ መቅረብ እንድንችል የሰማነው ቃል በእውነት እንዳይፈረድብን በተግባር ላይ እንድንፈጽም የተግባር ሰዎች እንድንሆን መንፈስ ቅዱስ እንዲረዳን ዕለት ዕለት መንፈስ ቅዱስን እንጋብዛለን። ጸልያለን ለመንፈስ ቅዱስ እና ለዚህ ሁሉ የጸሎት አደራዎችን ልመናዎቻችን ምስጋናዎቻችንን ይዘን በእግዚአብሔር ፍቅር እንቀርባለን። እኛ ብንረሳ ጌታ ይረሳል። ዛሬ በጸሎት የምታገለግል እናታችን ወይዘሮ ጌጤናት አሁን ሁላችንም እንደሚመቸን ሁነን በእግዚአብሔር ፍቅር እንቀርባለን። ከአባዬ ጋር እንጸልያለን። አባዬ አለሽ?
ሄሎ
አሎ አው ማርሽ
እሺ
ምሰማለሁ?
አው ትሰማለሽ? ከዛ በፊት ሄሎ ያለሽ ሰው ነበር የምትሰማው?
አው አው አዲያ ነኝ። አው እንዴት ዋላችሁ?
እሺ ያው
ሌላም የልቦና ጸሎት አለኝና እባካችሁን አስቡኝ። እሺ፣ ሰላም ዳሩ። ይቅርታ ስላቋረጥኩ።
አይ ምንም ችግር የለም። እሺ፣ እንጸልያለን። እንግዲህ አዲያንም በጸሎታችን እናስባለን። ከዚህ ቀደምም ስለ እህቷም ስለ ወንድሟ የጸሎት አደራ ሰጥታለች፣ ምስጋናም ቀርባለች። አሁንም እንጸልያለን። ያው በሁሉም ይጠቃለላል የጽሞና ጸሎት። እሺ፣ ሁላችንም እንደሚመቸን ሁነን በእግዚአብሔር ዙፋን ፊት በእምነት ቀርባለን። ከአባዬ ጋር እንጸልይ።
እሺ፣ እንጸልይ። በሰማይ ዙፋንህ ያለ የምታፈቅረን የምትባርከን የምትቀድሰን የምትዳስሰን የምትፈውሰን አምላክ ስላለህን እጅግ አድርገን እናመሰግናለን። በሰማይ በምድር ከፍ ከፍ በል ንገስ ጌታ። እኛ እንነስ፣ እንገዛ፣ እንታዘዝ፣ ድዋህን ፈልገን እንከተል። ባርከ ቀድሰን ዳሰታፍሰን አንቃነ ቁመን አጠንክረን አባቴ እባክህን። ተኝተናል፣ ዝለናል፣ ወድቀናል። ጌታ ሆይ አንሳን። እንዳንተ ፍቃድ ይሁን እንደኛ ሳይሆን፣ እኛ ደካሞች ነን። ስጋና ደም ደካማ ነው አባቴ። አብርሃን ስለሆንክ ስላልተውከን ስላልሰለቸን እንደ ኃጢአታችን እንደ በደላችን ስላልተቆጠረብን እናመሰግንሃለን። አምላኬና አባቴ እኔ እንዴት ተደርጎ እንደምጸለይም አላውቅም። አንተ በመንፈስ ቅዱስ አትትልኝ፣ ቃል ላክልኝ፣ አግዘኝ፣ እርዳኝ፣ አብረኸኙን አትለይ። አባቴና አምላኬ ሁሉ እንዳንተ ይሁን። ወቅቱ አስፈሪ ነው፣ መጥፎ ጊዜ ነው። ይሄን ክፉ ድቅድቅ ጨለማ የሆነ በዓለም ዙሪያ የተዘራውን አንተ ከላያችን ላይ አሳልፍልን፣ አሸጋግረን። ፈጣሪያችን የሁሉ በላይ የሆንክ የሁሉ ኃላፊ የሆንክ የሁሉ በላይ ጌታ፣ ሁሉን የምትችል ጌታ አንተ አብርሃን ሁን። እናልፋለን፣ እናምናለን፣ እንሻገረዋለን ጌታ ከአንተ ጋር። ስምህ ይባረክ። በቀን አንድ እርምጃ ወደ አንተ እንድንጠጋ ያንተ ፍቃድ ይሁን። እቀፈን፣ ያዘን፣ ቀኝ እጅህን ዘርግተ ያዘን ጌታ፣ እንዳያዳልጠን፣ እንዳናመልጥ፣ እንዳንወጥቅ። ከድጡ አድነን አባቴ፣ ሰውረን፣ ደብቀን፣ ሸሽገን እንማጸንሃለን። ፈጣሪያችን፣ አምላካችን፣ አባታችን፣ ደጋፊያችን፣ እነሆ ተሰባስበን መተን እግር ስር ወጥቀናል። ሌላ መሄጃ የለንም፣ መግቢያ መውጫ የለንም፣ ምናምነው ምንደገፈው የለንም። ጌታ ሆይ አንተኑ ነው ሁል ጊዜ የምንማጸነ። ተማጸኑልን ብለው ልጆች ጌታ ይኸው ማልዳሉና ትሰማለታ ያለ እኛም እዘን በፊት ቀርበናል። ጸሎታችንን አዳምጥ፣ ስማ፣ ተረከብ ጌታዊ። በዚህ ሰዓት የታመሙትን ፈውስ፣ በቤታቸው በሆስፒታል የተኙትን ስጠሩ አቤት ባላቸው አባቴ፣ ልመናቸውን ወደ ሰማይ ወደ አርአን ወደ አንተ አቅርብ ጌታ ሆይ። ፈውስህን ይሻሉ፣ መዳን ይሻሉ፣ አንተን ይፈልጋሉ አባቴ። አንተ ቅረባቸው። የመዳን የማዳን ቃልህን ላክላቸው አባቴ እባክህ። የጥሞና ጸሎት የጸሎት አደራ ያቀረቡ ብዙ ናቸው፣ ሰምተሃቸዋል። አሁን እኔም ባልጠራቸው ባልዘረዝራቸው አባቴ ቅድሚያ አንተ ያሰቡትን ሁሉ ሰምተሃል። የእያን እንዳንዳቸውን እህቶችን የእናቶችን የልጆችን ጸሎት ልመና ምልጃ አንተ ተረከብ። አንተ እንቆቅልሹን ፍታ። አንተ ቅረባቸው አባቴ። ፈዙስህን ላክላቸው። አብርሃቸውን አትለይ። ኖ በመጨረሻ አዲያ የጡሙና ጸሎት አለን ብላለች። አንተ ማሸቷ መሸቷን ፍላጎቷን ጥያቄዋን ሰምተሃል ጌታ። እንደ ፍቃድ እንቆቅልሹ ፍታል። ለሁሉም ጌታ ብዙ ናቸው። እኔም ጭምር አለኝ ጡሙና ጸሎት ጌታ ታውቀዋለህ። እንደ ፍቃድ አድርገ ይሁን ያችንም መፍትሄና መንገድ የምታቀንተንህና ጌታው እያንዳንዱን እንቆቅልሽ አንተ ፈተህ እንደ ምኞታቸው እንደ ልመናቸው እንደ ፍላጎታቸው እንደምተማጸሉት እንድትፈጽምላቸው ማጸናሃለሁ። ታድርገዋለህ። እኛ አባ ቸርነት ሩሩነት ገርነት ፍቅርነት አባቴ አይተንሃል ቀምሰንሃል አድርገህልናል ታደርግልናል። ስምህ ይባርክ አባቴና አምላኬ። በተለይ የመንገድ አቶ ግርማን በፊት አቀርብልሃለሁ። አባቴ ጎብኘው ቃኘው ይኸው እባክህ ምሕረት ቸርነት ይዛለት መለመዱን ጎብኛት ልጇን አብርታት አብረታታት አቁማት አጠንክራት ከነሱ ጋር ሁን። ሁሉ እንደ ፍቃድ ይሁን። ዶክተር አሉላን ጌታዬና አምላኬ ዳሳቸው ዳብሳቸው ድምጻቸውን እየሰማሁ ነው። ሰሞን ደህና ድምጽ ነው ያላቸው። ተመስገን ተመስገን ጌታ ስለፈወስካቸው ስላዳንካቸው ስላቆምካቸው አሁንም እርዳቸው። ማንም የለኝም ብለዋል። ብቻዬን ነው የምኖረው ብለዋል። አንተ ግን ከጎናቸው ስለሆንክ ስለምትደግፋቸው ስለምትዳስሳቸው አይዞህ ስለምትላቸው አመሰግናለሁ አምላኬ። አሁንም ከሳቸው ጋር ቀኑን በሙሉ አብረህ ነበርክ። ሌሊቱን ደግሞ አብረሃቸው እደር። ለተቸገሩ ለሚጠሩ ለሚማጸኑ ሁሉ ቀንና ማታ አትለየባት። እንማጸንሃለን። ተድላይን ድምጿን ሰምቻለሁ መሰል። ባርካት ቀድሳት ቤቷን ትዳሯን ልጃዋን። ጌታ ሆይ ታገለግልሃለች ከድሮ ጀምሮ። አባቴ አንተም እንደዛው ተመልከታት በድካሟ። ጌታ ሆይ ባቀረበችው የጡመና ጸሎትና የጸሎት አደራ ውስጥ አንተ ግባ። አንተ ተመልከት እያንዳንዳችን እዚህ ውስጥ ያለ ነው ጌታ። እኔ ማቀውን ማቀውን ስም መጣው በጅምላ ነው ማወራው። አባቴም ለምንህና የምናገረው አንተ ስማን። እዝጊዮን ልሃለን ጸሎታችንን ተረከብ። የሰንበት ትምህርት ያስተማረውን ቃል ያካፈለውን የጸለየችውን ልጄን የምትመራውን ማርሼትን ጸበናይን አቶ ይዘና ፓስተር በየነን ዶክተር ጌታሁንን ቤቶቻቸውን ዘመረችን ዘበናይ ልጄ ሁሉንም ልጆቻቸውን ኑሯቸውን መውጣት መግባታቸውን ሁሉ አንተ ጎብኝ አንተ ቃል የሚሹት የሚፈልጉትን ሁሉ አሳካ አስተካከ ሳምር አባቴ በበለጠ እንዲቀርቡ በበለጠ እምነታቸው እንዲጠነክርና ወደ አንተ አንተን እንዲያተኩሩና እንዲያዘነብሉ አንተርካቸው። እያንዳንዳቸው ሻላ ኮንፈረንስ ውስጥ የሚያገለግሉትን በሙሉ በሁሉ ነገር የጸለዩትን ሁሉ አባቴ እንደ ፍቃድህ ያዛቸው። ብርታት፣ አቅም፣ ጉልበት ሁነን እያንዳንዳችንን ጌታ ልጆቻችንን የልጅ ልጆቻችንን በሩቅ በቅርብ ያሉትን ከትንሽ እስከ ትልቅ ከትልቅ እስከ ትንሽ ያሉትን ያለውን ሁኔታ ጌታ በአሁኑ ጊዜ ታያለ። በልጆች በተለይ ብዙ እናቶች ያለቅሳሉ ጌታ ሆይ፣ እነሱንም ጌታ ሆይ አጽናናቸውን ባቸውን አብስ ወደ ቤት መልሳቸው ቀልሳቸው ጌታ። የማያለቅስ የለም። አብዛኛው ወጣት ተሰናክሎ ወደኋላ ያለው አንተ ወደፊት መልስ ትችላለህ ጌታ። ምሳን ነገር የለም። የፈጠርካቸውን ፍጥረቶችህን አንተ ቃኛቸው፣ ዳሰዳብሳቸው። በቤት ያሉትንም ደግሞ ጌታ በእውቀት በጥበብ በቁመት በውፍረት በእድገት ሁሉ ጌታ ሆይ ዳሰዳብሰ ኮትኩተ በቤት እንድታሳድጋቸው እንማጸናሃለን። እነዚያንም ደግሞ ያላፈነገጡትን ጌታ እንደ ጠፋው ልጅ እንድትጠራቸው ወደ ቤት እንድትከታቸው እንማጸናሃለን። ብዙዎችን ትከታለህ አንተ ስጠራቸው ጌታ። ምሳኔ የለም። የሚያይ አይን ስጣቸው፣ የሚሰማ ጆሮ ክፈትላቸው፣ የሚያዳምጥ አይምሮ የሚያሰላስለውን እውቀት ጥበብ አብዛላቸው። ሁሉ እንደ ፍቃድ ይሁን አባቴ። ያለቀሰች እናት እንባዋ ይጠረግላት ጌታ። እባክህ ልመናችንን ስማ፣ እንማጸንሃለን። ወይዘሮ አስቴር ሁለቱንም አስቴሮች አስባቸው፣ ያቸው፣ ጎብኛቸው፣ ቃኛቸው፣ የሚንከባከቧቸው፣ የሚረዷቸው አስተማሚዎቻቸውን ብርታት፣ አቅም፣ ጉልበት አብዛላቸው። እነሱንም ከአልጋ እንዲላቀቁ ያንተ ፍቃድ ይሁን። ወይዘሮ ፈጠኑን፣ ወይዘሮ አበበችን፣ ልጆቻቸው የልጅ ልጆቻቸውን፣ ወይዘሮ ጥሩዬን፣ ዜናን ጌታ ሆይ፣ ወይዘሮ ፀሐይን ባሉበት ቦታ የምትሰኑትን ልጆቻቸውን የልጅ ልጆቻቸውን ሁሉ ባርከ ቀድስ። በሰላም እንዲሄዱ በሰላም መልሳቸው። ሁሉንም ቤተሰቦቻቸውን በሙሉ ባርከ ቀድስ። አሁን የጠራዋቸውን እህቶቼ ጌታ ሆይ፣ እኔ አካሌ ካከሌ ብዬ ሁሉን ጠርቼ አልችልም። አንተ ልጆችን ታውቃለህ፣ ከነ ስማቸው ከነ ጥያቄያቸው አንተ መልሱን መልስላቸው። አንተ እንደ ፍቃድ ይሁን። ወይዘሮ ጥሩንጎን አስባት ጌታ ሆይ፣ አስባት፣ ፈውሳት፣ አድናት፣ ዳስሳት፣ ዳብሳት። የድሮ ብርሃኗን አንተ ስጣት ጌታ ሆይ። እባክህ የአንተ ፈውስ በሷ ላይ ይሁን። የአንተ እጅ ዳሳት። የዶክተሮች ዶክተር ነህ። ከነሱ በላይ ነህ። ጥበብ የምትሰጠው አንተ ነህ ጌታ ሆይ። አንተ ድረስላት እንደ ፍቃድ ጎብኛት፣ ቃኛት፣ አብርሃቱን አትለያት። ወይዘሮ መቤትን ሁሉንም ጌታ ሆይ፣ ከዚህ ውጭ ያሉትን ልጆችን በሙሉ ደግሞ ጌታ ሆይ፣ በዓለም ዙሪያ ያሉትን የሚከተሉ የሚጠሩ ህዝጊዮ የሚሉትን ሁሉ ጎብኝ። ቃል እንዳንተ ፍቃድ ተንከባክባ ያዛቸው። ወይዘሮ የዛብነሽን ስላደረክላት ነገር ሁሉ ተመስገን። ስለባረካት፣ ስለቀደስካት፣ ስላስደሰትከን እሷን ብቻ ሳይሆን እኛንም አባቴ ለዚህ ስላበቃህን ስላበቃሃት ጸሎታችን ስለሰማህ ጅጋርጌ አመሰግናለሁ አባቴ ልጆቿን የልጅ ልጆቿን በሩቅ በቅርብ ያሉትን ሁሉ ዳሰሳት ስላት አባቴና አምላኬ ዘበናይን አስባት ልጇን አስብ ባርከ ቀድሳቸው አብርሃቸውን አትለይ ታገለግልሃለች ጌታ ትዘምራለች በብዙ ቦታ አለች በቤትህ ጌታ እርዳት የምትሸው የምትፈልገውን ሁሉ አንተ አቅር እንደ ፍቃድ አድርግ እንግዲህ ጌታ ሆይ ሁሉ አንተ የወደድከው ይሁን እኛ ያለው አይሁን አባቴና አምላኬ እኔ የምጽሙና ጸሎት አለኝ እንደ ፍቃድ ጎብኝ አንተ ያልከው ይሁን እኛ ያለው የሰማይ ንጉስ ሁሉ እንዳንተ ይሁን እንደኛ አይሁን አባቴ የሚያገለግሉህን ሁሉ ባርከ ቀድስ በንጹህ እምነትና በንጹህ ልቦና ወደ አንተ የቀረቡት ሁሉ ሳይባረፉ እንዳይወጡ አባቴ ዳሰሳቸው አብረዋቸውን አትለይ ቀኑን በሙሉ ከኛ ጋር ስለነበርክ ጅጋርጌ አመሰግናለሁኝ ደግሞ ለሊቱንም ከኛ ጋር ሁን የሰላም የደስታ ተኝተን የምንነቃበት እንቅልፍ ሰጥተህ እንድታነቃን ለነገው ደግሞ በሰላም እንድታደርሰን በጉባኤው መሀል ቆመህ እንድታስተምረን እማጸናሃለሁኝ ሁሉ እንደ ፍቃድ ይሁን ይህን ሁሉ ስንጠይቅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ስትል ስማን አሜን
አሜን አሜን አሜን እግዚአብሔር ባርክሽ አባዬ ጸጋውን ያብዛልሽ አንቺን ቤተሰብሽንም እግዚአብሔር አምላክ ይባርክ አሜን እግዚአብሔር ልመናችን ጨህታችን ስማ በዚህ ጊዜ ተገኛችሁ ሁሉ እግዚአብሔር አምላክ ይባርካችሁ ጸጋውን ያብዛላችሁ ደናደሩ ደናዋሉ ደናምሹ